ሬዲዮ ጣቢያ ነው። ይህ በስቱቅል ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅል ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም መጋት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
እሺ 1983 ዓመተ ምህረት ወታደራዊ አስተዳደር ከወደቀ በኋላ የሽግግር መንግስት ተቋቁሟል። ከዛም በ1987 ዓመተ ምህረት አዲስ ህገ መንግስት ተቋቁሟል። የህገ መንግስት ከተቋቋመ በኋላ እስካሁን ድረስ በኢትዮጵያ በስራ ላይ ይገኛል። እያንዳንዱ ህጎች የሚቀዱት ከህገ መንግስቱ ነው ይታወቃል። ማንኛውም ሰው ያለማንም ጣልቃ ገብነት ሐሳቡን በነጻነት የመግለጽ መብት አለው ይላል። ይህ በህገ መንግስት ላይ ሰፈረ ቢሆንም ግን በተደጋጋሚ ሲጣስ ግን ይስተዋላል። ከለውጡ በፊት የነበረው ስርዓት መንግስትን በመቃወማቸው ብቻ በተደጋጋሚ በእስር የተደረገውን እስክንድር ነጋን፣ ተመስገን ደሳለኝን ማንሳት ይቻላል። መደመር ሪዮት ዓለም ብልጽግና ሀገሪቱን የመራ ያለው መንግስትም ቢሆን የመጻፍ የመደራጀት ሐሳብን በነጻነት የመግለጽ መብት ሲገፍ ይስተዋላል። ፖለቲከኛ ልደቱ አያሌው ለውይይት የሚቀርብ ሰነድ በማዘጋጀት በሚል ክስ መከሳቸውን ማንሳት ይቻላል። ከዚህም በተጨማሪ እስክንድር ነጋ የሚመራው የባልደራስ ነውተኛ ዲሞክራሲ ፓርቲ በተደጋጋሚ ፕሬስ ኮንፈረንስ እንዳይሰጥ መከልከላቸውን እንደ ምሳሌነት መጥቀስም ይቻላል። መደራጀት ሐሳብን ለመግለጽ ሰላም ይሰለ ማድረግ መብት በመመለከትም ብሔርን ሃይማኖት መሰረት ያደረገው ጥቃቶች፣ ግድያዎች፣ ጭፍጨፋዎች በተደጋጋሚ በአገሪቷ በተለያዩ አካባቢዎች እንደተከሰቱም ይታወቃል። በተለይ በኦሮሚያ ክልል በሻሸመኔ፣ በሐረርጌ፣ በባሌ፣ በዝዋይ፣ በቤንሻንጉል፣ በመተከል፣ በደቡብ በጉራ ፈርዳ አማራ በመሆናቸው ብቻ በአሰቃቂ ሁኔታ ግድያዎች ተፈጽመዋል። ይህን በመቃወም ሰላማዊ ሰልፍ ለማድረግ በተሰጋ ዜጎች የክልሉ መንግስት ብልጽግና ክልከላን አድርጓል። ይህ የሚያሳየው መንግስት ለሚታረዱ ለሚገደሉ ዜጎች ምንም አይነት ጉዳዩ እንዳልሆነና መንግስት ዜጎችን ደነት ማስጠበቅ የማስጠበቅ ውስነት ችግር እንዳለበት ይስተዋላል። ሙስና ሌብነት በብልጽግና ቀይ መስመር ነው ሲሉ ነበሩ ጠቅላይ ሚኒስትሩ። ንግግራቸውና ተግባራቸው ለየቅል የማይገናኝ መሆኑን ያሳያል። እንደ ምሳሌነትም በአዲስ አበባ ከተማ ነዋሪ ተመርጦ ያልነበረው የቀድሞ ከንቲባ ታከለ ኡማ 96 ኮንዶሚኒየሞችን ለአርሶ አደሩ ሳይሆን በጥቅም ለሚተሳሰራቸው ያሻግሩ ለሚሏቸው እንደሰጡም ይታወቃል። ከዚህ በተጨማሪ ጠቅላይ ሚኒስትሩ በኢትዮጵያ ስም ለምኜ ባመጣሁት ገንዘብ ማንም ሊጠይቀኝ አይችልም ማለታቸው ማንኛውም ሚኒስቴር አምባሳደር በኢትዮጵያ ስም ገንዘብ ቢሰበስብ ወደ ኪሱ ማስገባት መብት አለውን የሚሉ ጥያቄዎችን ብዙዎች ያነሳሉ። በቅርብ ጊዜ ክስተት እንኳን ብንመለከት የፍትህ መጽሔት አዘጋጁ ተመስገን ደሳለኝ አባብላ በሚል ርዕስ በሰጠው ጽሑፍ 40 ሚሊዮን ብር ወይዘሮ አዳች አበባ አካውንት ሳይታወቅ መገኘቱን ጠቅሶ ነበር። የጉዳዩን አስረጅነት እውነትነት የሚያረጋግጠው ደግሞ የበፊቱ ጠቅላይ አቃቤ ሕግ የአሁኑ አምባሳደር አቶ ብርሃኑ ጸጋዬ በኦሮሚያ ብልጽግና ፓርቲ ስብሰባ ላይ ይህ ክስ ለወይዘሮ አዳች አበባ ማቅረባቸው ነበር። በዚህ ምክንያት በጥቅም የተሳሰረ የብሔራዊ ምለት ያሰፈነ ወደ አምባገነት የሚንደረደር የዘረፋ ቡድን የተፈጠረ እንደሆነ ብዙዎችን ያስማማል።
Smada, 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 gebaching. በድጋሚ ውድ አድማጮቻችንን ጤና ይስጥልን እያለን በዛሬው ፕሮግራማችን እንግዲህ እንደተለመደው የተለያዩ አርዕስቶችን እንዳሰሳለን። የአንበጣን ችግር በተመለከተ አንበጣ ያመጣውን በኢትዮጵያ ገበሬዎች ላይ በተመለከተ በተቻለ መጠን ባለፈው ሳምንት ሞክረን ነበር አልተሳካልንም። በአሁኑም ሳምንት እንደገና እንሞክራለን። ያለውን ሁኔታ በቀጥታ ከኢትዮጵያ ለመከታተል እንድንችል የስልክ መስመራችን ከሰራልን ወደ ኢትዮጵያ እንደውለን ሁኔታውን እናጣራለን። የገንዘብ መዋጮን በተመለከተ በኢትዮጵያ ድምጽ ሬዲዮ በኩል እንደገና የተወሰነ ገንዘብ ገብቷል። ወደ በጠቅላላው ከሬዲዮኑ 20000 እርዳታ ጋራ ወደ 34000 ገደማ ደርሷል። እሱን በድጋሚ በተለያዩ ዌብሳይቶች ወይንም ደግሞ ሚዲያዎች ላይ እናወጣለን። የእርዳታውን ያደረጉትን ሰዎች ስም ዝርዝር አዲስ የከፈሉትንም እናወጣለን። ከሬዲዮም ዝግጅት በኋላ እነማን እንደሆኑ ምን ያህል እንደተከፈለ እንደረዱ እናሳውቃለን። በዚህ አጋጣሚ ለወገኖቻቸው በማሰብ ያለቻቸውን አካፍለው ለዚህ እርዳታ እጃቸውን ለወረው ለሰነዘሩ ወገኖቻችን ከፍ ያለ ምስጋና በኢትዮጵያ ገበሬዎች ስም ለማቅረብ እንፈልጋለን። እንግዲህ በቅርብ ጊዜ ሁኔታውን በምን አይነት ሁኔታ ይችን የተሰበሰበችውን ገንዘብ ወደ ኢትዮጵያ እንደምንልከው አድማጮችም ሐሳባቸውን በብትሰነዝሩልን ይረዳናል ብለን እንገምታለን። ምክንያቱም እኛም ይሄን ያደረግነው እንደው የድንገት ተሯሩጠን ስለሆነና እንዴት እንደሚላክም ያሰብንበት ነገር ስላልሆነ ተስማምተው የሰሩት ስራ ቢበላሽ እንኳን ስተት እንደ ትልቅ ስተት ስለማይቆጠር በአድማጮች ፍላጎት በየት በኩል ገንዘቡን እንላከው የሚለውን አብረን እንድንወያይ ሐሳባችሁን ሰንዝሩልን። ከዜና በኋላ እንግዲህ ዛሬ የብሩክ በረከት መዝናኛ ፕሮግራም ይቀርብላችኋል። የዛሬው የመዝናኛ ፕሮግራሙ እንድትከታተሉ እንጋብዛችኋለን። ከዜና በኋላ ሰፊው ፕሮግራማችን የሚሆነው ከፕሮፌሰር ግርማ ብርሃኑ ጋራ የምናደርገው ውይይት ነው። ከሳቸው ጋራ በተለያዩ አርስቶች ላይ እንወያያለን። ስለ ኢትዮጵያ ጊዜያዊ ወቅታዊ ሁኔታ፣ ስለ ሰሞኑ የአማራው ፓርቲ ድርጅት መከልከል፣ በተለይ ደግሞ ኢትዮጵያኖችን አንድ ሰሞን ትንሽ አነጋጋሪ የነበረው የአይኪው የኢትዮጵያኖች አይኪው በጣም ዝቅ ያለ ነው የሚለውን ሪፖርት በተመለከተ ፕሮፌሰር ግርማ በዚህ አርስት ላይ የሰሩ ስለሆኑ እሳቸው ምን ይላሉ? ይሄ ነገር ትክክል ነው ወይ? እንደውም አንድ ቦታ ላይ የተባለው የኢትዮጵያኖች ከአፍሪካ ውስጥ አይኪው ደረጃቸው ከአፍሪካ ውስጥ ከመጨረሻው ሁለተኛ ነው ወዘተ የሚል ነበርና ብዙ ኢትዮጵያኖችን ይሄ አጨቃጭቋል። እንዴት እንዲህ ሊሆን ይችላል የሚል አለ። እሱን በተመለከተ ከሳቸው ጋር ውይይት እናረጋለን። ጥናት የሰሩበት ስለሆነ እንግዲህ አድማጮቻችን በውይይታችን እንድትካፈሉ እንጋብዛለን። ከዛ በተረፈ አሁን በመግቢያው ላይ ዮናስ ባቀረበልን ጽሑፍ ላይ እዚሁ ስቱዲዮ ያለ ነው ደግሞ አስተያየታችንን እንሰጣለን። እናንተም አስተያየት ለመስጠት ከፈለጋችሁ በስልክ ቁጥራችን 0819100 ማንኛውንም ማመለካከታችሁን ለማስተናገድ ዝግጁ ነን። ይሄ ሬዲዮ የሁሉም ነው። የአንድ ፖለቲካ አቀንቃኝ ግሩፕ ብቻ ሳይሆን ሁሉም ኢትዮጵያዊ የሚመስለውን ስለ ሀገሩ ስለ ወገኑ የሚናገርበት ስለሆነ እናንተም ያለ ፍርሃት ያለ ምንም እንትን አስተያየታችሁን እንድትሰጡ እንጋብዛለን። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትቆዩም እንጋብዛችኋለን። ተመልከም አንደኛ አይ የቀሚስሽ ጥለት በሱራው አይነቱ ያንቺ ሲብቻው ነው ጠላብሽ መብሳቱ በስቱ ሰው በስቶ አየነው ዝናሽን በስቱ ሰው በስቶ ሰው ገዳይ መሆንሽን በስቱ ሰው በስቶ አየነው ዝናሽን በስቱ ሰው በስቶ ሰው ገዳይ መሆንሽን Zamada, Zamada, Zamada
Samada gebachinga Samada 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 gebachinga Wenjelenya lebba Bachi exeswinga Semin bachi etwa Yeswa kasmadenga Yeah Alkwibidik minigga Zendros kalenga
አድማጮቻችን በድጋሚ ተመልሰን መጥተናል። እንግዲህ በመግቢያው ላይ እንደገለጽኩላችሁ በመግቢያው ላይ ዮናስ ያቀረበውን ጽሑፍ በተመለከተ አስተያየት ካላችሁ ሞር ወርት ይችላልላችሁ በ0819100 እኛም እዚህ ስቱዲዮ ውስጥ ያለ ነው ይሄን እሱ ያቀረበውን አስተያየት በተቻለ መጠን በሚመስለን ለመወያየት እንሞክራለን። ዮናስ
እሺ እንግዲህ ያቀርብኩ ጽሑፍ በእንግዲህ በኢትዮጵያ ላይ የመተዳደሪያ ማንኛውም ሀገር የመተዳደሪያ ገመንግስት አለው ኢትዮጵያም የራሷ ያተዳደረኛል ወይም ደግሞ ህዝቦችን መረበታለው ብለ ያወጣችው ገመንግስት አለ በ1987 ዓመተ ምህረት ይወጣ ይሄ እንግዲህ በተደጋጋሚ በተፈጠሩ ባለስልጣናት ሲጣስ ወይም ደግሞ ሳይከበር ብዙ አይተናል እንደማሳየነትን ብዙ ነገር መናገር ይቻላል የመናገር ነጻነትን የመደራጀት ነጻነትን ዜጎች ተንቀሳቅሰው ሀብት የማፍራት መብትን ወደ ተለያየ ቦታ የመኖር መብትን የሰባይ መብትን መላቸውን የሚገፍ ነው ከዚህ ማንጻር ከመናገር ነጻነት አንጻር ብዙ የተጣሱ ህጎችን ለምሳሌነት አቀርባለሁ ከልደት ወልያለ ጋር የተያዘ ከተመስገን ደሳለኝ ጋር የተያዘ ከስክንድርም ጋር በተያዘ የተከሱባቸውን ክሶችና ገመንግስቱን ከገመንግስቱ ጋር የሚጣረስ ወይም የሚጋጭ ያሉ ሐሳቦችን በተወሰነ መንገድ ለማንሳት ሞክሬያለሁ ከዛም ውጭ እንግዲህ ያው ምን ነው በተለይ አሁን የተነጋገርንበት ያለው በተለይ ሀገሪቷን ያነጋገረ ያለው የተደረጀ የዘረፋ ቡድን አለ የሚል ሐሳቦች በተደጋጋሚ ይነሳል ጠቅላይ ሚኒስትሩ ከተናገሩት ምን እንደጠይቃችሁን በፓርላማ እኔ ከጠየቁትን ገንዘብ እናንተ እኔ ለምን ያመጣሁትን ገንዘብ እናንተ በጠይቃችሁ የሚል ነገር ከተናገሩ የተናገሩበት ንግግር አለ ተመስገን ደሳለኝ ወይም ደግሞ በፊት የነበረው ጠቅላይ አቃቤ ህግ አቶ ብራኑ ጸጋዬ ተናገረው በዞር አደነቻ ወቤ አርባ አካውንት 40 ሚሊዮን አካውንት መገኘቱን በዛም አንጻር ብዙ መነጋገር ርሶች ፈጥረዋል ስለዚህ የኔ እንግዲህ አሁን ያዘጋጁት መነሻ ሐሳብ ነው የስቱዲዮ ባለሙያዎችም ይሁን አድማጮቻችን በዚህ ጉዳይ ላይ ሐሳብ ሰጥቻላችሁ በተለይ ስቱዲዮ ባለሙያዎች ምናልባት እንድትሰጡ ማስቡ ነገር አሁን ጠቅላይ ሚኒስትሩ ከተናገሩት ማንንም ሊመጠይቅ አይችልም ካሉት ብራንጻ ሌሎች ሀገሮች ወይም ሌሎች ጠቅላይ ሚኒስትሮች ኃላፊዎች በዚህ ደረጃ ከየትኛው ባህላብት ሊሆን ይችላል ግለሰብ ሊሆን ይችላል መንግስት ሊሆን ይችላል በተቀመጡበት ኃላፊነትና ወንበር በኢትዮጵያ ስም በሚያገኙት ገንዘብ አጠይቁኝ ማለት ይችላሉ ወይ የሚል ሐሳብ እናንተም በሰጡበት ላለው እንግዲህ ወደ ፕሮግራማችን እንሄዳለን
አመር በዚህ ጉዳይ ላይ መሰጠው አስተያየት ካለ
እንግዲህ በጠቅላላው በ ቀረበው ጽሑፍ ላይ ብዙም እንዴት ነው ተመሳሳይ አስተያየት ነው ያለኝ። ሁኔታዎች እንደጀመርነው እንደተመኘነው
በታስቴት ይፈልኩት ምናልባት ምርሹም ቀደምትም ብሎ ነበር ከያንደ የውጭ ሀገር አሁን በዚህ ያለንበት ሀገር ነው ይችላል ያደጉ ሀገራትም ከተለያዩ መንግስትም ወይም ደግሞ ከድርጅቶችም ከግለሰቦችም በሚያገኙት አካውንት ለመንግስት የማሳወቅ ግዴታ ይለባቸው ወይም አለባቸው ወይ ምናልባት እዛ ነገር
ለተጠቁ እንግዲህ እኔ እስከማቀው ድረስ የኢትዮጵያ ህገ መንግስት በዚህ ጥያቄ ላይ ምን እንደሚል አላውቀውም አላየሁትም ህገ መንግስቱ ምን እንደሚል ግን ለምሳሌ ስዊድንን ውሰድ አንድ ሁለት ሶስት ሀገሮች ይጠቅልል ይችላል ስለዚህ ሀገሮች ስዊድንን አሜሪካንን እንግሊዝን ህንድንም ልጠቅልል ይችላል አሜሪካን ውስጥ የመንግስት መሪ ፕሬዝዳንቱም ሆነ ማንንም ባልስተን በተለይ ፕሬዝዳንቱ የሀገሩ መሪ ከውጭም ሀገር ይሁን ከሀገር ውስጥ ስጦታ ቢበዛ $100 በላይ መቀበል አይችልም ይሄ በህገ መንግስታቸው ያለ ነው እንደውም በ1760 ገደማ ነው ይሄ ነገር በ16ኛው ክፍለ ዘመን ገደማ ነው ይሄ ነገር የተጀመረው ያን ጊዜ እንደውም ማን ትዝ የሚለኝ አንድ ያነበብኩት ታሪክ ምንድነው የአሜሪካው የፈረንሳይን ሀገር ጉዳይ ፖለቲካ የሚከታተለው ከፈረንሳዩ ሉዊ የወርቅ ስጦታ አገኘ ያን ስጦታ ሲያገኝ እንዳይል ብሎ እንቢ ካለ ከፈረንሳይ መንግስት ጋር የአሜሪካ መንግስት ሊቀየሙ ነው ምን አደረገ ኮንግረሱን ደውሎ እንዲህ ነው ልቀበል ወይ ተፈቅዳላችሁ ወይ ብሎ ጠየቀው ተቀበል ብለው ፈቀዱለት ያን ተቀብሎ ግን ለራሱ አላደረገም የመንግስት እንት ነው የሚሆነው ከዛ በኋላ በየዛሬ 20 አመት ገደማ ይመስለኛል ካተሳሳቱ ትንሽ ነበር የሚያረጉ $30 ወደዛ ገደማ ነበር ከፍ አርገው በአመት 120 ዶላር እንዲሆን አርገውታል ስጦታ መቀበል የሚችለው ለራሱ ማድረግ የሚችለው ፕሬዝዳንቱም ሆነ ማንም ከዛው እጭ ከሆነ ሰይ ለምሳሌ $100,000 ስጦታ ቢያገኝ ፕሬዝዳንቱ ምንድነው የሚያደርገው ልዩነቱን ይከፍልና እቃውን ከፈለገው $100,000 ስጦታ ቢያገኝ $100 ቀንሶ $99,900 ከፍሎ ለመንግስት ማለት ነው ፕሬዝዳንቱ ያን እቃ መውሰድ ይችላል አለበለዚያ ግን ያ እቃ የመንግስት ነው ይሄ አሜሪካን ውስጥ ነው
ለቃውታስ ታክስ መክፈል አለበት ማለት ነው።
እቃውን እንዳለ $100 በላይ የሚያወጣ እቃ መውሰድ አይችልም።
ታክስ መክፈል ይችላል።
ኤግዛክትሊ። ሁለተኛው ላነሳል የምችለው ስዊድን
ከ2000 በላይ
ስዊድን ደግሞ የውጭ ሀገር መንግስት ከሆነ ስጦታውን የሰጠው መቀበል አይችልም። ተቀብለው ማስረክም ነው የሚችሉት የውጭ ሀገር መንግስት
ጋር ኖርማሊ ግለሰብም
ቢሆን
2000 ክራውን በላይ ከዛ በላይ ያለውን እንትን ታክስ መክፈል አለበት
አን ኤግዛክትሊ ትክክል ነው ህንድ የልክ እንደሆነ ህንድ ውስጥ የመንግስት ከጠቅላይ ሚኒስቴሩ ጀምሮ ፕሬዝዳንት ይላጨው ከጠቅላይ ሚኒስቴሩ ጀምሮ ትላልቅ ሹማምንቶች የውጭ ሀገርም ሆነ የሀገር ቤት ሽልማት ቢያገኙ ማክሲመም አሁን ከፍ ያደረጉት ወደ $100 ገደማ ነው ከዛ በላይ ከሆነ አይፈቀደላቸውም በአመት ማለት ነው አይፈቀደላቸውም ያ ይመዘገብና የመንግስት ንብረት ይሆናል by the way ስዊድን ውስጥ ጠቅላይ ሚኒስቴሩ አንድ ሀገር ሄዶ የተወሰነ እቃ ቢያገኝ ያንን እቃ መጥቶ ያስመዘግብና አንድ ኦፊስ አለ ያ ኦፊስ ያንን አድሚኒስትር ያደርጋል ያስተዳድራል ስለዚህ ለምሳሌ የሚበላሽ እቃ ምግብ ወይንም ሌላ የሚበላሽ ስጦታ ምናምን ቢሆን በየጊዜው ይያዩ ወይ ለምንድነው ዌል ዩሮኔት ኦርጋናይዜሽኖች ካሉ ወይ ለነሱ ይሰጧቸዋል ወይም ደግሞ እዛው መስሪያ ቤት ውስጥ ኦፊሻሊ ሁሉም ተጋብዞ ይበላዋል ይጠጣዋል ወዘተ እንጂ ለግል አይደረግም ኢትዮጵያ ውስጥ እንግዲህ እንዳሏሽ እንትኑን አላቀም ይሄን በተመለከተ ምን እንደሚል አላቀም ግን ይሄ ምንም ባለው ሱድኖች ቡንድ ፈርኖፍት ይሉታል ወይንም ኮመን ሴንስ ነው አንተ ጠቅላይ ሚኒስቴር ሆነህ ወይም ፕሬዝዳንትም ሆነህ ወይም ንጉስም ሆነ whatever it is በከውጭ ሀገር ገንዘብ ስታገኝ ለምንህም ይሁን ስጦታ ምስቱ ምክንያቱም ስጦታ እኔ አሁን ስጦታ ብቀበል ጠቅላይ ሚኒስቴር ሆኜ አህመድ አሊ ስለተባልኩ አይደለም ይሰጠኝ ያን ሀገር ስለመወክል ነው ያ ህዝብ ከጀርባይ ስላለ ነው ያ ሀገር ከጀርባይ ስላለ ነው ስለዚህ ምንድነው ህግ ለማዳን የሚፈልገው ምንድነው በእኔ ምክንያት ያች ሀገር እንዳትያዝ ነው በጃዙር በእዳም ይሁን በምንድነው በይሉኝታም ይሁን ምክንያቱም ምንድነው እከክልኝ ለከክልን ሁሉ ግዜ ፖለቲካ ይሄን ባደርግልኝ ምን ታደርግልኝ ያለ ነው እና ወደፊት ምን ሊመጣ ይችላል አናውቅም በተለይ ደግሞ ትልቅ ገንዘብ በሚሊየን በቢሊየን የሚቆጠር ገንዘብ ሲመጣ ይሄ ገንዘብ ለምን መጣ መጣራት አለበት እንዴት ወጣ መጣራት አለበት ማን ስራው ላይ አዋለው እነዚህ በሙሉ እያንዳንዱ በክራውን ደረጃ መጣራት አለበት ይሄ ደግሞ ምንድነው የሚያሳየው ስልጣን ላይ ያለ ግለሰብም ይሁን ባለ ስልጣን ለጽፈት ቤት ወይንም ደግሞ ለሚወክለው መስሪያ ቤት እና ለሚወክለው ህዝብ ያለው አክብሮት ያሳያል ታማኝነት ሪስፖንሲቢሊቲ ዞር በሉ ማንንም አይጠይቀኝ ማለት የፈላጭ ቆራጭነት ነው አንደኛ መሬቱ ያ ፓርቲ የሚሰራበት መሬት የኢትዮጵያ ህዝብ መሬት ነው አቶ ዶክተር አብይ እሳቸው ጠፍጥፈው የሰሩት መሬት አይደለም ገንዘቡም የሚመጣው በኢትዮጵያ መሪነታቸው ስም ነው የኢትዮጵያን እንትን ይዞ ነው የሚሄደው ሶ እንደውም ህገ መንግስቱ እንኳን ላይ ባይኖር እሳቸው የሀገር መሪ እንደመሆናቸው መጠን ጉድዊልና ለፓርላማው አክብሮት ለህዝቡ አክብሮት ለማሳየት ይሄው ይሄን ያህል ገንዘብ አግኝቻለሁ ማስረጃው ይሄው ይሄ ገንዘብ በዚህ አውጥቻለሁ ካላሉ በስተቀር ዋጋ የለንም አሁን ትናንትና የሰማሁት ምንድነው ከትናንት ወዲያ ነው 1.1 ቢሊዮን የኢትዮጵያ ብር የንግድ ባንክ ለምግብ ለምንድነው እሳቸው ለሚሰበስቡ ሰጠ ተባለ በጣም የሚያሳዝነው ሰራተኞቹ ኡያሉ ነው አንደኛ የሰጡት ምንድነው ምክንያት ደሞዛችንን በጉልበት ነው የሚወስዱብን ሳንፈቅድ ነው ያስፈራሩናል እንቢ ካለን ምንድነው ያሉን ከሴንትራል ኦፊሱና ከከተማ ያውጥተን ወደ ዳር ወደ ምንድነውስ ወደ ክልሎች ትላካላችሁ ይሉናል አቤቱታ ለጋዜጠኞች አቤቱታ አቅርበዋል ይሄን የሚሰማቸው እንዲህ ሆኖ የመጣን ገንዘብ ማንንም አይጠይቀኝ ምን አገባ ይሄ ፈላጭ ቆራጭነት ነው ይሄንን የምለው ለምንድነው
ግን ይሄን ኩያሉት የንትሩ ላይ ነው የንጦጦ ፓርክ ሲሰራ ያኔ
የገበታላ
ለተጠየቀው ለዛ ፕሮጀክት ነው ያን ፕሮጀክት እንትን ብያለሁ እንጂ ከመንግስት እንትን የተወሰደ ነገር የለም ነው ራሱ ነው ይቻለው በራሱ እንትን ምክንያት ነው እንትን which is right እኔ ምኑ ነው እንትን የሚለው
አፍቃሪነት መሰረት ያደረገ ነው ወይስ ምትለው ወይስ ነው ሰውና ምድ ይያለ ያለው ምናልባት ግዴታ ነው በግዴታ ሳይፈቅዱ
ኦኬ አንተ አሁን ለምሳሌ ለሆነ እንትን አሁን ለዚህ ላምባጣው
ኦኬ
ለሆነ ነገር ታዋጣለ ብዙ እንትን ስለዚህ ያም እኮ ዋናው ሰርተ ማሳየቱ ነው እንጂ ያ ነገር በትክክለኛው ነገር ላይ ደረሰን እንጂ አልደረሰም ስለው ነው እንጂ አንተ ስለው እንጂ አላልነው
መርሶ ማንኛውም ተንቀሳቃሽ የማይንቀሳቀስ ገንዘብ ተለምኖ መጣ በራት ግብዣ መጣ በማንኛውም መንገድ መጣ ሬዶ ቪዛ መደረግ አለበት አሁን አንተ የምትለው የእንጦጦ ፓርክ ተሰራ አይደለም ጥያቄው እንዴት ተሰራ ማን ስራውን እንዴት ተጫርተው ወሰዱት እነማን ያንን ስራ በህጋዊ መንገድ ወሰዱት ይሄ ለመስራት እነዚህ ሁሉ በህጉ መቅረብ አለባቸው መታየት አለበት አለበለዚያ ምንድነው የሚያሳየው ለእንትን መዘጋጀት ነው ይሄ ምንድነው የሚሉት ለጉቦ ነው ምንድነው ማለት ይሄ ገንዘብ ለመዝረፍ በደንብ አመጭቶ ተቀምጧል አሁን አንተ እንደምትለው ራት ብለው አመጡና እንጦጦ ፓርክን ሰሩ ነው የምትለው አይደለም ኦኬ ምን ያህል ገንዘብ ገባ ማወቅ የለብንም
ለተናግሯል እኮ አይደል ነው ነግላ
እኮ ያንን ማሳየት የለባቸውም ያውም ለፓርላማው
በስራው ታያለህ
ነይ በስራ አይደለም ለፓርላማው ኦዲተር ያንን ገንዘብ ማሳየት አለበት ምሳሌ ልጥቀስልህ እኛ ለምነን ለምንድነው ላምበጣ መጣን አይደለም ገንዘቡን ልከናል ይሄን ያህል ልከናል በቃ ማለት አይደለም ህዝቡ ያዋጣው ህዝብ ሌላውም ቢሆን እቺ ገንዘብ እንዴት እንደገባች ማናስገባ ማን እንዳወጣ ማሳወቅ ግዴታችን ነው ይሄ ነው ማለት ምንድነው የሚሉት ይሄ ትራንስፓረንሲ ይባላል ትራንስፓረንሲ ከሌለ ለመዝረፍ ለማጭበርበር እኔ እሳቸው ይዘርፋሉ ያጭበርብራሉ ከሚለው አይደለም ግን ህግ ሲወጣ ህግ መከበር አለበት እንላለን ህግ ሲወጣ ደግሞ ይሄ አደጋ ሊደርስ ይችላል ከሚል አይደለም ቢደርስ ማንኛውንም ህግ ብታዩ ድንገት ቢሆንስ አስቀድመን ተነቀቃለ እሳቸው ደግሞ ፓርላማ ነው የተጠየቁት ፓርላማ ውስጥ ለጠይቁኛችሁ ማለት አይችሉ ምክንያቱም ፓርላማው የ110 ሚሊዮን ህዝብ ተወካይ ነው ህዝብ ነው ወክሎ የተቀመጠው ምን አደረጉት ገንዘቡን በልመና ያመጡትን ወይም በፈለጉት ነገር ያመጡትን ሲል አጠይቀኝ ማለት አይችሉ ምንም ኤክስኪዩዝ የለውም ያ ነው ያኛ አባባላችን ቲዮሬቲካሊም ሆነ ፕራክቲካሊ እንዲመደረግ የለበትም በሀገራችን እኛ አንድን ሰው ስለምናምነው ስለምንጠላው ስለማናምነው አይደለም ህጉ ለሁሉም እኩል መስራት አለበት እሳቸው እንዲህ ሲያደርጉ ሌላ ማንወደው ጠቅላይ ሚኒስትር ስልጣን ላይ ቢመጣና በዛው ቢከተል
እኮ ያን ነገር እኮ ገብቶኛል እኮ ሬዲዮ ቢሳንትማ ያ ነገር ኦሬዲ ለዛ ፐርፐስ ነው የተሰራው አይደል
ሬዲዮ ቢሳስታረግ ምነው የሚታየው እንጂ ለዛ ፐርፐስ 100 ሚሊዮን አምጥተው በ10 ሚሊዮን ሰርተውት እንደሆነ በምን ታውቃለህ
አይ እንደው ነባሪ ነው የታንኩስን መለከት ግን አሁን በአሁን ሰዓት እንደው ቢስ ከተሰራው እንኳን አስፈላጊነቱ በአሁን ሰዓት ምንድነው ማለት ለህዝብ ነው ምንሰራው ፓርክም ምንሰራው ለህዝብ ነው ህዝብ ነው የሚጎበኘው ግን አሁን ባለው ያገሪቷ ችግር የቤር ኮንፍሊክት የቤር ግጭቱ ጋር በተያያዘ ሰው በነጻነት ገብቶ ወጥቶ እንደፈለገ የሚንቀሳቀስበት ነጻነትን ባጣበት ጊዜና ሰዓት ፓርክ ማሰራትና ማስመረቁ ቫልዩ ምንድነው ብሎ ሰዎች ያነሳሉና ለኔ የገንዘቡ
ፓርኩ እኮ ከተጀመረ ቆይቷል ገና ለገና ከስፖር በኋላ እንት የቴክኒክ እንት ፕሮብለም ሊፈጠር ይችላል ወይንም ችግር ይፈጠራል እናም ብለ ያን ፍራን ከማቆም ነው እንት ሴም ታይም ፓራሌል ይሄንንም እየሰራ ነገሮችን ሶልቭ ለማድረግ ተሞክራለ
አልክን
ታውም እንደዛ ነው ማድረግ ያለበት
ልክ ነው ግን የኔ ትኩረት አሰጣጡ ነው
ለምን ይሄ ተሰራ የሚለውን ነገር ነው እኔ ማለት የምቃወመው
አዎ ልክ ነው ግን
ተሰራ አይደለም የተሰራው ሬዶ ቢሳ ማድረግ አለበት ፑንክት ስለት አንተ ህግ አክባሪ የመረጠህን ህዝብ ነው የምትወክለውን ህዝብ የምታከብር ከሆነ ያውን ፓርላማውን ከሆነ አጠይቀኝ ለምኝን ያመጣውት ማለት መብት የለህም ያን ነው ማለት ያን ካደረጉ ደግሞ ፈላጭ ቆራጭነት ነው እንደፈለኩ አረጋለሁ ማለት ነው እንደፈለኩ አረጋለሁ ማለት ደግሞ እዛ ቦታ ላይ አይመችም
አርማዶቻችን ይሄው ይት የኛ ብቻ እንዳይሆን እናንተ
አስተያየታችሁ መስጠቻላችሁ በ08 19100 ያው እንግዲህ ተከሸልሃለሁ አንዳን ምሳሌው
በጣም ጥሩ
ለምሳሌ ጠቅላይ ሚኒስቴሩ ከተለያዩ ሀገሮች ገንዘብ አገኘው ይላል ሲሉ ሰማለሁ ከአቡዳቢ ከምናምን ያ ገንዘብ በምን ነጥብ ነው የመጣው ምንድነው ከጀርባው ያለው ምንድነው የተስማሙበት ምን ብለው
ለምሳሌ ከፈረንሳይ ስለ ቅርሶችን
ለማልፈናን
ስለ ማደስ እንትን ያንን
እንትን እናረጋለን ያሁን ሬዲዮ ቢሳ መደረግ አለበት ማንኛውም ማhallቅ በመንግስት ካዝና ውስጥ የሚገባ ማhallቅ ሬዲዮ ቢሳ ካልተደረገ ለእሳቸው ያደርጋሉ ከሚል አይደለም ስተታችን እኛ ኢትዮጵያኖች ግብን መሰለ አን ነገር ክሪቲሳይዝ ታደርግ በኔጌቲቭ ነው የምናየው ግን ይሄን ለወደፊት ሁሉ መሆን ያለበት ነው ማሰብ ያለብን በመንግስት በህዝብ በሀገር ስም የሚመጣ ማንኛውም ነገር ኦዲት እኮ መስራ ቤት አለን ኢትዮጵያ ውስጥ ምን ያህል ወነቲ ውሸት እንደ አላውቅም ይሄን አላውቅም ግን አንድ ዜና ላይ ሰምቻለሁ እስካሁን ድረስ የመንግስት ኦዲት አልተደረገም ፓርላማው ሲጠየቅ ኦዲተሩ ኢንዲፔንደንት ነው ኢንዲፔንደንት ከመንግስት ቁጥጥር ውጪ ነው ኦዲት ላድርግ ብሎ በየአመቱ ሲጠይቅ እስካሁን ድረስ አልተደረገም የሚል ሰምቻለሁ እንዳልዋሽ ምን ያህል ወነት እንደሆነ በግሌ ቼክ አላደረኩም ግን ይሄን ዜና አዳምጫለሁ እንዲህ አይነት ነገር አደጋ ነው እየበረታ ሄዶ አደጋ ነው የኛ ችግራችን ምንድነው ክሪቲክን ከመጥፎ ነገር ጋር ነው የምንወስደው ለህዝብ ለሀገር ይጠቅማል ቢሻሻል ይሄን ስራ ለሚሰራው ትምርት ይሆነዋል ከሚል አይደለም ምንይሉ ስለዚህ ቶሎ ብለን ለምን እንደዚህ አላችሁ ነው የምንባባለው ምንድነው ጥቅሙ ምንድነው ጉዳቱ ለምን ተደረገ ለምን መደረግ አለበት የሚለው መዋየቱ ነው የሚጠቅመው ለማለት ነው እና እውነት እንደዚህ የሚያደርጉ ከሆነ እሳቸው መማር አለባቸው መማር ሳይሆን ይሄን ነገር ሪስፔክት ማድረግ አለባቸው የመጀመሪያው ስራቸው የሚወክሉትን ህዝብ ሪስፔክት ማድረግ ነው እኔ ቃሉን ስሰማ በጣም ነው የደነገጥኩት ልጠይቁኛችሁ እንዴ ማን ይጠይቃችሁ ፓርላማው ካልጠይቃችሁ ምንድናችሁ እሳቸው ይሄ ራሱ እንትን ሊያስደነግጠን ይገባል ትንሽ ቆይቶ እኮ ገና በህዝብ አልተመረጡም እሳቸው ይሄን እናውቃለን በህዝብ የተመረጡ ጊዜ ደግሞ ጭራሽ ማንም እንዳይናገረኝ የሚሉበት ሁኔታ ሊፈጠር ይችላል ዩ ኖ በፖለቲካ ዓለም ውስጥ ቀስ ይያልክ ነው ነገሮችን እንት ነው የምትለው እየፈተሽክ 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 ነው የምትለው ሌላው ነጥብ ላንሳ የቋንቋ ሁለት ቋንቋ ይሁን የሚባለው በጣም ስማርት አለለው ግን በጣም አወዛጋቢ መልስ ነው የሰጡት ፓርላማው ውስጥ ጥያቄ ተጠየቁት ምን ነው ሴትዮዋ ጠየቋቸው ምን ነው ሴትዮዋናቸው ምን ነው ምን ነው ሁለት ቋንቋ ማወቅ የመንግስት መስሪያ ቤት ለመቀጠር ሁለት ቋንቋ ማወቅ ያስፈልጋል ይባላል ይሄን እንዴት ያውታል ሲላዋቸው መመለስ የነበረባቸው ስህተት ነው ማለት ነበረባቸው ወይንም ደግሞ ትክክል ነው ሁለት ቋንቋ ማወቅ አለበት የመንግስት ስራ ለመቀጠር የማይወላዳ መልስ መስጠት ነበረባቸው ግን ምንድነው ያደረጉት እሳቸው ጥሩ ነው ሁለት ቋንቋ ማወቅ ክፋት የለውም አሉና የቃሉን ምሳሌ አነሱ ቃሉ ወሎ ውስጥ ያለ ቦታ ነው እዛ ለምሳሌ አሉ አማርኛም ኦሮምኛም አፋርኛም ሁሉንም ስለሚናገሩ በደንብ ገበያቸው መግባት ይችላሉ አሉ። ምንድነው የሰጡት መልስ? አይ በህግ አላወጣንም እንደዚህ የሚል የለም አላሉ። ምንድነው ይሄ የሚሰጠው ለዚህ ይሄ በተለይ አድሚኒስትሬሽን ውስጥ ያለና አጨብጫቢ ለሆነ በህግን ተከትሎ ለማይሰራ ግን የበላዮቹ የሚሉትን እየሰማት ምን አሉ ብሎ እነሱን ለማስደሰት ለሚሰራ አይነት ቢሮክራት ካለ ምንድነው የሚለው? ቶሎ ብሎ ሁለት ቋንቋ ካልቻል ይችላል። ምክንያቱም ጠቅላይ ሚኒስቴሩ ቆንጆ ነው ብለዋል። የተጠየቁት ግን ጥሩ ነው ወይ ትክክል ነው ወይ አይደለም ወይ ነው። በህጉ በኢትዮጵያ ህግ መሰረት አማርኛ መቀየር ሌላ ጥያቄ ነው። ግን በአሁኑ ህግ መሰረት አማርኛ የኦፊሻል ቋንቋ ነው። ሌላ ቋንቋ ካልቻል ካትቀጠርም ማለት ወንጀል ነው። ይሄንን ነገር ምንድነው የተደረገው? ይሄን ከሳቸው ከዝም ብሎ አዳመጠ ቢሮክራቱ ምኑ ከተማው ከንቲባው ምኑ ጻጣሉና ህዝቡ ሲፋጭ ቆየ። መጨረሻ ላይ ሁኔታውን ሲያዩት ማዋዛ ሲሆን የከተማው ምክትል ከንቲባ ወጥቶ ይሄ ውሸት ነው እንዲህ አላልንም አልተባለም ማለት ይሄ ነው። መንግስት እዚህ ኢትዮጵያ ብቻ አይደለም የትም ሀገር እዚህ የሚያደርጉታል። አንድ ህግ ሊያወጡ ወይንም ደግሞ አንድ መመሪያ ሊያወጡ ሲሉ ያሶራሉ። ከተማው እንዲወራ ያደርጉና ህዝቡ የሚለውን አሰስ ያደርጋሉ። መጨረሻ ላይ ማይስማማ ከሆነ ህዝቡ ማይስማማበት ከሆነ ያ ነገር የተባለው በሐሰተኞች ነው ያሶሩት ከህዝብ መንግስትና ህዝብ ሊያጣሉ ይላሉ። እንዲህ አይነት ነው አሁን የሚሰራው ኢትዮጵያ ውስጥ። አሁን በዚህ በቋንቋ ታዝባችሁ እንደሆነ ምን ያህል ጊዜ ነው የቆየው? ከንቲባው ምክትል ከንቲባው ምንም ሳይናገሩ ስንት ጊዜ ነው የቆየው? ይሄው ነገሩ ምንድነው? ቢያዩኝ እሰር፣ ባያዩኝ እሰር፣ ቢያዩኝ እስቅ ነው። ህዝቡ ያንን ሰምቶ ጸጥ ቢል ኖሮ ስራ ላይ ያውሉት ነበር። ግን እንደማይሆን ሲያዩት ወዲያው እንትና አለና እንዲህ አይነት ነገሮችን እንዴት ነው ኦነስት መሆን አለብን? ስማርት የሆነ ለውም ደግሞ ህዝብ ሊጎዳ የሚችል እስቲ እንግዲህ አስበው እስቲ መርሶ አንተ ማስበው አዲስ አበባ ውስጥ ስንት ሚሊዮን ህዝብ አለ? ከዛ ውስጥ 70% የሚሆነው አማርኛ ብቻ የሚናገረው ነው የሚሉት። እንግዲህ ያንን ህዝብ ከፎሪ ልታወጣው ነው ማለት ነው? ራሱ ለራሱ ለመንግስቱ ራሱ ኪሳራ ነው። ምክንያቱም ቢሮክራሲው መስራት ሊያቀተው ነው። የኦፊሻል
ነገር ነው
እኮ እሱን እኮ ነው የምልህ። እንዲህ አይነት እሳቸው ያሉት ግን ምንድን ነው ማወቁ ጥሩ ነው ይጠቅማል። የተጠየቁት ግን ትክክል ነው ወይ ይሄ በህጉ ነበር የተባሉት መመለስ የነበረባቸው ትክክል ነው ወይንም ትክክል አይደለም ግን ምን አደረጉ እሳቸው? ያችን ተናግረው ያ አድርባዩ ምኑ ምኑ ቁጭ ብሎ እሳቸው የሚሉትን የሚጠብቀው ጸጥ ብሎ አዳመጠ። ህዝቡም ቢለው ህዝቡ ዝም ቢል ኖሮ አንዳንድ ቦታ እንደዚህ ጀምረው ነበር። እና እንዲህ አይነት ነገሮችን ነው መንግስት ቅንነት ያስፈልገዋል ለማለት ያ ቅን የሆነ ስራ መሰራት አለበት ነው እንጂ ጥላቻ አይደለም ተቃውሞም አይደለም።
ኦኬ። በርግጥ ያነሳነው ሳቦች ብዙ ናቸው። እናልባት ባለፈው ሳምንትም በስፋት የማህበራዊ ሚዲያም ሶሻል ሚዲያም ሲያነጋግር የነበረው የሰልፍ መከልከል በተለይ ከአማራ ብሔራዊ ንቅናቄ አብን ጋር በአማራ ክልል ወይም ብሎም በአዲስ አበባ የተቃውሞ ሰልፎች ይካሄዱ ነበር ተብሎ መርሃ ግብሩ ተውሎት ነበርና የአማራ ክልል የብልጽግና ፓርቲ ክልከላውን የሰልፉን ከልክሏልና ከዛ በፊት እንግዲህ በሚደረጉ ሰልፎች ላይ ለምሳሌ የብልጽግና የድጋፍ ሰልፍ በነመልከት መስከረም 30 ላይ በአዲስ አበባ ላይ ሰላማዊ ሰልፍ ተደርጓል። አሁን ደግሞ አዲስ ክፍለ ከተማም ተቋቁሞ እንደ ሰላማዊ ሰልፍ ተደርጓልና ማልባት መንግስት ለሚቃወሙ ሰልፎች በሚካሄዱበት ጊዜ ላይ መንግስት ለስልጣኔ ወይም ደግሞ ወንበሩን ይነቅን እንቆኛል የሚሉ ሐሳቦችን እየከለከለ ያለበት ሁኔታ ነው ያለውና ከዚህ ማጻር የሰልፉ ዋና ዓላማ ዜጎች በተለያየ ቦታ ይገደላሉ፣ ማነተ መስረቱ ጥቃቶች በተለያዩ በኦሮሚያ ክልል ብሎም በቤሻንጉል በደቡብ ክልሎችም ተካሂደዋልና መንግስት መፍታት ሳይችል ቀርቶ ድጋሚ ደግሞ የሰዎችም ድምጽ ማፈኑ ማልባት እንደ ሀገረ መንግስት ግንባታ ወደፊት ሊያስቀጥልን የሚችል ነገር አለ ወይ? ማልባት በዚህ ላይ ሐሳብ
እዚህ የሰልፉ መከልከል በተመለከተ እኔን በጣም ያስደነቀኝና ያስገረመኝ ነገር የሴንትራል ገቨርንመንቱ የፌደራል ገቨርንመንቱ እርምጃ አይደለም። ኦፍ ኮርስ እሱም በጣም እንትን የሚል ነው። የአማራው ክልል የሚሉት መጣላው ነገር አለ። የአማራው ክልል የአማራ ህዝብ በማንነቱ እየተመረጠ መገደሉ ይቁም ብሎ የሚለውን የአማራውን ህዝብ እዛው ከተማው ውስጥ አትሰለፍም ማለቱ በጣም የሚገርም ነው። በዚህ ላይ እንግዲህ ያየሁት መትረየስ የተከለ ጅብ በዛ በሰልፈኛው አቆመዋል። ምን ያደርጉት ነው? ያ ህዝብ ሊተኩሱበት ነው? የራሳቸውን ህዝብ ሊገሉ ነው? እኔ የለውጥ ኃይሎች ተብሎ የሚባሉ የአማራ እንትኖች አማራሮች እጅግ ይገርሙኛል የሚሰሩትን ስራና የሚያደርጉትን ሳስበው። ከዛ በዚህ ጥያቄ ላይ ለምን እንዲህ አደረጋችሁ ተብሎ ሊጠየቁ ሲፈልግ የፖሊስ ኮሚሽነሩ የመገናኛው የምንም ስልካቸውን ጥርቅም አድርገው ዘግተዋል ብሎ ዜናዎች እንትን ይያሉ። እሺ ትራንስፓረንሲ ነው ይሄን እስከዛሬ ምን ጮሆ ሁላችንም አሁን እዛ ስልጣን ላይ ያሉት ምጮሆ የነበረው ይሄን ነው። ግን ያቺን ቦታ ሲይዟት የወያኔን ስራ ተመልሰው እየሰሩ ነው።
ብዙዎች እንደውም በፊት የነበረው
እንዴት አድርገው በምን ሂሳብ ነው የአማራው ህዝብ በአማራነቱ መገደል የለበትም የሚለውን የአማራ ወጣት አተሰለፈው? ምን ማለት ነው? ይገደል ዝም ብለ ተመልከት ነው ወይስ መሰለፍህ አይጠቅመውም? መጨረሻ ላይ ምን ሚል ሰማሁኝ፣ በሰላማዊ ሰልፍ ለውጥ የሚመጣ ቢሆን ኖሮ የመጀመሪያዎቹ ተሰላፊዎች እኛ ነበርን አሉ። የዚህ ያማራው
ካለፈ በኋላ
እኔ መጀመሪያውን ለምን አይነግሩንም? እንዴት ነው ለውጥ ለመገደሉ የሚቆመው? በሰላማዊ ሰልፍ አይቆምም ካሉ በምን ሁኔታ ነው የሚቆመው? ይሄንንም አብረው ማስረዳት ነበርባቸው። እንዴ ለሰላማዊ ሰልፍ እኮ ህዝብ ፍላጎቱን አዳምጡኝ ለሚያሰራዱት ኃይሎች ይሄውላችሁ ነው እንደዚህ ነው የምፈልገው፣ ይሄ ነገር መቆም አልፈልገውም፣ ይሄን ነገር አስቆሙልኝ ብሎ ሲጠይቅ ኦኬ አዳምጠናል አይተናል ምን እናደርግ አብረን እንመካከር ማለት አንድ ያባት ነው። እንዴት እንወጣ ይሄን ችግር ማለት ያባት ኖ አትሰለፉ፣ ቅሬታችሁንም አትወጡ። አሁንማ አንዳንድ እንትኖች ምን ይላሉ እነዚህ ቫይበር ምናምን ከፍተው አክቲቪስት የሚባሉ አሉ አይደል? አሁን ሪሊ የሚያሳዝነኝ የሰው ልጅ ሞት መቀለጃ ሆኗል፣ ማሾፊያ ሆኗል። አንዳንድ በተለይ ደግሞ እነዚህ ዝም ብለው እኮ ነው እኔ ዶክተር አብይን መጥቀም የሚፈልጉ ካሉ በትክክሉ እንዲሰራ ስህተት የሚሉትን መንገርና ትክክለኛውን ትክክል ነው ማለት ሲገባ ሁሉን ነገር አትንኩ የሚሉ ኢቭን አልፋው ተርፎ የአማራው ሞት ትክክል አይደለም የሚለውን ህዝብ ማሾፊያ ማድረግ ጀምሯል። ምን ማለት ጀምሯል? የሙሾ አውራጅ ይሏቸው። ስለዚህ ለምን ሞተ ህዝቡ ለምን ተገደለ የሚለውን ሙሾ አውራጅ እያሉ ያሾፉባቸው ዘመናዊ ሙሾ አውራጆች። ዩ አንደርስታንድ? እንደዚህ አይነት ወድቀናል። የምንወደውን ሰው ጥላሸት ስራ ሲሰራ እንኳን እሰይ እልል ነው የምንለው። በጣም ነው የሚያሳዝነኝ። አንዱ የአክቲቪስት ምን ሲላየው እንትን ላይ ይሄ ምንድነው ዩቲዩብ
ኦኬ
አብይ እኮ ይሄንን ሁሉ ተንኮል አያውቅም። የእንትናን ጉዳይ በተነሳ ነው የዚህ የታሰረውና ፍርድ ቤት እንዲለቀው የተባለው
ልደቷ ያለው
ምን ይላል? አብይ አያውቅም። ልክ አብይን ሄዶ አናግሮት እኔ እኮ አላውቅም የልደቱን እንደዚህ መስቀያት ያለው ይመስላል። ግን እሱ ምንድነው ማሳየት የፈለገው አብይን ከዚህ ጥያቄውስ ነፃ ለማድረግ ሲል የማይሆን የማይመስል ነገር ለሚስተሃት እንገር ብሏል ሰውየው ጥምዝ ብሎ ሰክሮ ሚስቱ ጠብቃ ጠብቃ አራት አዘጋይታ ጠብቃ መንታ ቤት ገብታ ተይታለች። እሱ ሲገባ ሳሎን ቤት ተንገርግዶ ይወድቃል። ሲወድቅ ሰማና ምንድነው ትለዋለች፣ ሸሚዜ ነው አላት። እንግዲህ ሸሚዙ ወድቆ እንደዛ ጓ ብሎ የማይመስል ነገር
ነው ማለት እንግዲህ።
እና እነዚህ አይነት ነገሮች ምን ይላሉ? አብይ እኮ ምንም አያውቅም ይሄን ነገር ይላል። ስቱፒድ ነው ለ
የጠቅላይ የኢታማዦር ሹም ነው ሁሉ ነገር ያንዳንዱ ፖሊሱ እንደነቱን ሚሊተሪውን ጠቅላላ በሱ ስር ነው ያለውና አያውቅም ብሎ ለመናገር የሚያስደፍር ሁኔታ እንኳን የለም። ያው ያውቃል በትክክል በሱ ትዛዝም ነገሮችን በቀላሉ መፈጸም ይችላሉና ያው እንግዲህ መደራጅን ስናስብ ዜጎች ተደራጅተው ሰላማዊ ሰልፍ ማድረግ ሀሳባቸውን በነጻነት የማራመድ በገምንጉስ ላይ ተጠቀሰ ቢሆንም ግን ያው አሁን ያለው ብልጽግና ፓርቲ ለራሱ የሚመቸው ነገር ሲኖር ህጎችን የሚያክብርበት ከዛ ውጪ ደግሞ ጥያቄዎች ያስነሱኛል የሚላቸው ነገሮች ሀሳቦች ደግሞ ሲነሳ ወይም ሲመጡ በዛ ሁኔታ ላይ ህጎች የሚደፈጠጡበት ሁኔታ ነው ያለውና እንግዲህ እኔም እንደኔ የተደረገ ያለው ነገር ትክክልና ተገቢ እንዳልሆነ ለመናገር ፈልጋለሁ። ክብራን አድማጮቻችንም በዚህ ጉዳይ ላይ ባነሳናቸው ሀሳቦች ላይ እየደወላችሁ ሀሳብ አስተያየታችሁን እንድትሰጡን እንጋብዛለን።
ከዚህ በመቀጠል ደግሞ የብሩክ በረከትን የቁማር ጉዳይ የተባለ ጭውውት እናሰማለን።
Yeah. ሰላም ጤና ይስጥልኝ። ቡን ባራክ ነኝ። በዚህ ማሽን ቁማራት ከፍነት ዙሪያ በዩቲዩብ ዛሬ ጀላችሁ ቀርብ ያለው ላይክ ሰብስክራይብ ኮሜንት መስጠት አትርሱ። ከሀገር ቤት ቁማር እስከ አውሮፓ ቁማራስ ከፍነት ቁማር ቤት ሰብን ህይወትን ትዳርን እንዴት እንደሚያበላሽ ቁማር የህይወት የኋላ ማርሽ ነው። ቁማር በዚህ ማሽን መጫወት ማለት በህይወትን አፊዘ ቀዩዋን ያየ እንደመጫወት ይህ ታሪክ ብዙ ነገር ያስተምራችኋል። እናም ተከታተሉት። እሱ ባለው አውዳመት በመጣ ቁጥር ወደ ከሰዓት ላይ በመናገኛት ሽረፍራፊ ሳንቲም ቁማር እንጫወታለን። በዚህ የባል ቁማር ምክንያት ሁሌም የማስታውሰው የሰፈራችን ልጅ እሱ ባለው ነው። ሁላችንም የጭስታ ሰፈር ልጆች ስለሆንን ከሶስት ብር በላይ አንስም ነበር። እቺኔ ሁላችንም ብር ጠራርጎ የሚበላን እሱ ባለው ነበር። እሱ ባለው ብየወር ወይስትም ነበር። ጆተኒ በረኛ ገልብጦ የሚረታው ሰው አልነበር። ቴብል ቴኒስ በጣም ይመራና ባፉራክ ይዞ ያላግጥባል። ምን አለፋ ቁማር መስራ ቤቱ ቁማር ተሰጦ የህይወት ጥሪው ነበር። የቁማርን በረከት ያልተለየው ልጅ ነበር። እሱ ባለው የቁማርን ቀመር ተመራምሮ የደረሰበት ታምረኛ ስለነበር የሚገጥመው ስለማያገኝ ባብዛኛው ዳኛ ነበር የሚሆነው። እሱ ባለው እድለኝነቱ ከቁማር ከፍ ብሎ የነጭ ሽማግሌ ድጋፍ ማግኘት ጀመረ። ሽማግሌው ፈረንጅ የሁላችንንም የደሃ ቤት አልፎ በእኛ አጃቢነትና ውዝግዋዜ ታግዞ እንደ መሪ እነሱ ባለው ቤት ይደርሳል። ከእሱ ባለው እናት ጋር ተገናኝቶ የልጃቸውን ወጪ ይሰጣል። አልባሳትና ጫማ ያመጣል። እሱ ባለው በአንዲት ጀመረ ትምህርት ቤቱ። አለባበሱ ብዙ ብዙ ነገሩ ተቀየረ። በዚህም ሳበቃ ወደ ጀርመን እኛም ተሰብስበን በአንድ ሚኒባስ ተጭነን ቦሌ አየር ማረፊያ ሄደን ሸኘኑ። በቃ የሰፈራችን ሰው ጀርመን የምትባልን ሀገር ለመጀመሪያ ጊዜ ያወቀ። የውጭ ሀገር ሲነሳ ጀርመን ብሎ ይጠራል። አየኛ ሰፈር ሰው በየጠጅ ቤቱ ወሬ ሁሉ ጀርመን ጀርመን ሆነ። ማይክል ጃክሰን ማራዶና ወይ ማዶና ካልክ የእኛ ሰፈር ሰው ካፍ ለቀም አድርጎ ጀርመኖች ናቸው አይደል ይላል። ምን ዋጋ አለው የነሱ ባለው እናት ቤት ከብዙ ዓመት በኋላ እንኳን አልተቀየረም። እሱ ባለው እናት ከድህነት በላይ ትልቅ ሀዘን የተጫናቸው ሆኑ። ዓመታት አለፉ። በሰፈሩ የተቀየረ ነገር ቢኖር ለጀርመን ያለን አመለካከት ነበር። ሰፈርተኛው ጀርመንን ልጃችንን የበላች ብሎ እንደ ቡዳ ተመለከታት። እሱ ባለው ድምፁ ከተሰማ 10 ዓመት አለፈ። እንዲህ ሄደ። ለትንሽ ዓመታት ግን ይደውል ነበር። የሆነ ሆነና እሱ ባለውን አየሁት የሚል ሰው ጠፋ። ጀርመን በሚኖሩ ሰዎች ቢፈለግም አልተገኘም። እሱ ባለው እምጥ ይግባ ስምጥ ሳይታወቅ ብዙ ጊዜ አለፈ፣ ተረሳ። ከዛ በኋላ ምኑ ቅጡ፣ እኛም ተሰደድ። እነ ሚጡ እነ ሽሜ አሜሪካ ገቡ። ነገቱ ነደበዴ ዱባይ ገብ። አውሮፓም ብዙ ሰው ተሰደደ። ያውኛም አልቀረን ወደ ሱዲን ገባን። የኛ ሰፈር ሰው እንደ እስራኤላውያን በዓለም ላይ ተበተነ። እጅግ በጣም ፈታኝና ከባድ ከሆኑ የአውሮፓ ኑሮ ትንሽ ካሸነፍኩት በኋላ ወደ ተለያዩ አውሮፓ ሀገራት የመሄድ እድል አገኘሁ። በዚህም ዴንማርክን፣ ኖርዌይን፣ ጣሊያንን፣ ሆላንድ አብዛኛው የሚመሳሰሉ ነገር በሚበዛባቸው ሀገሮችን በቅጡ ተመለከቱ። እኔ ከምኖርበት ሱዲን አውሮፓ የስፖርት ውድድር ለመካፈል ጀርመን ከጓደኞች ጋር ተሰብስበን ሄደ። አብረን እየተዝናናን ቆየ። እየመሸ ሲሄድ ተበታተን። እኔም ለብቻዬ ወደ አንድ አነስተኛ ባር ገብቼ የምወደውን ቢራ ዝዬ ቁጭ አልኩ። ከወደ ሽንት ቤት አንድ ያበሻ መልክ ያለው ሰው አየሁ። ይህም ፊት አልተጠራጠርኩትም፣ አውቀዋለሁ። ቢቀየርም ትንሽ ሽበት ቢወረውም ራሱ ነው። እሱ ባለው ነው፣ እሱ ባለው፣ እሱ ባለው እያልኩ ባንኮኑ ጋር ወደ ቆመው ሰው ሄድኩ። አልዞረ ስባለው ይሄ በጄ ጁንጎ ተጣረኩት በጣም በጮት አይኖቹን አፍጥጦ በጀርመንኛ አንባረቀብኝ ባር ውስጥ ያሉት ሰዎች ሁሉ እኔን ተመለከቱ በፍጥነት ወደ መቀመጫ ሄጄ ቁጭ አልኩ ስባለው ወጥቶ ሲሄድ ተመለከቱት አረማመዱም አልተቀየረም ያዘዝኩትን ቢራ ስንጎነጩ አልወርድልህ አለኝ አንዳች ነገር ተናነቀኝ እለያዘኝ ቢራ ቀጂው መጥቶ ሲያወራኝ አቡ መንቀሳቀሱን እንጂ የማየው ሐሳቤ እሱ ባለው ጋር ሄዷል በኋላ በሚገባኝ ቋንቋ ሰላም ጤና ይስጥልኝ
ቻችን የብሩክ በረከት ፕሮግራም ከተቋረጠበት እንቀጥላለን።
በጄ ጁንጎ ተጣረኩት በጣም በጮት አይኖቹን አፍጥጦ በጀርመንኛ አንባረቀብኝ ባር ውስጥ ያሉት ሰዎች ሁሉ እኔን ተመለከቱ በፍጥነት ወደ መቀመጫ ሄጄ ቁጭ አልኩ እሱ ባለው ወጥቶ ሲሄድ ተመለከቱት አረማመዱም አልተቀየረም ያዘዝኩትን ቢራ ስንጎነጩ አልወርድልህ አለኝ አንዳች ነገር ተናነቀኝ እለያዘኝ ቢራ ቀጂው መጥቶ ሲያወራኝ አቡ መንቀሳቀሱን እንጂ የማየው ሐሳቤ እሱ ባለው ጋር ሄዷል በኋላ በሚገባኝ ቋንቋ የቁማር ሱሰኛ ቀኑን ሙሉ እዚህ እኮ ቁማር ሲጫወት ነው የሚውለው የአይምሮም በሽተኛ ሳይሆን አይቀርም እኔ እንዳይሰማኝ እንዳላዝም በማሰብ ብዙ ብዙ ስለሱ ባለው ነገረኝ አብሮት ያደገው የቁማር ነገር በእጅጉ ቢያስገርመኝም አሳዘነኝ ሙሉ ቢራዬን ጥዬ ስወጣ አሁንም የሰው ትኩረት አልተለየኝም ነበር ወጣሁ ለማንም አገኘሁት ብዬ አላወራሁም ለሰፈር ልጆችም ጭምር ያለ ዛሬ
አድማጮች ከረፋዶ 11 ሰዓት ሆነል ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። ሰሞኑን በአማራ ክልል ይካሄደ ነበረው ተቃውሞ ሰልፍ በኢትዮጵያ መንግስት መታገዱን አምነስቲ ኢንተርናሽናል አውግዟል። መንግስት ሰልፉን ማገዱ አስደንጋጭ እንደሆነበትም ገልጿል። አምነስቲ የጸጥታ ኃይሎች የሰላማዊ ተቃዋሚዎችን ደህንነት መጠበቅ እንጂ ሰልፍ መበተን ወይም ማገድ የለባቸውም ብለዋል የድርጅቱ የምስራቅ አፍሪካ ኃላፊ። መንግስት የሰዎችን በህይወት የመኖር መብት መጠበቅ ብሎም የዜጎችን የመሰብሰብና የመናገር ነጻነት ማክበር አለበት። ሰዎች ሐሳባቸውን ስለገለጹ ብቻ ሊገደሉና ሊታሰሩ አይገባም በማለት አሳስቧል ድርጅቱ በመግለጫው። በምስራቅ አፍሪካ የሂዩማን ራይትስ ዎች ኃላፊ ላቲሻ ባድርም በተመሳሳይ የመንግስቱን እርምጃ በጽኑ አውግዘዋል። በተያዘ ዜና አብን በመንግስት የጸጥታ ኃይሎች አፈና ሰልፍን ማስተባበርና መምራት አልቻልኩም ቢልም በባህር ዳር በራያ ቆቦ እንዲሁም በተለያዩ ቦታዎች ወጣቶች በራሳቸው አነሳሽነት ወደ አደባባይ መውጣት ተጀመሩ የነበረ ቢሆንም በተለይ በባህር ዳር በርካታ ወጣቶች በፖሊስና በልዩ ኃይል ተደብድበው እንዲበተኑ የተደረገ ሲሆን ሰልፉን አስተባብሯል የተባሉ ወጣቶች መታሰራቸውና በኋላ መለቀቃቸው ተገልጿል። በራያ ቆቦ ሰልፉ ያለምንም ችግር መካሄዱ ሲገለጽ ሰልፉ ላይ እርምጃ ወሰዱ በተባሉ የክልሉ አመራሮች ላይ የእስር እርምጃ እንደተወሰደ ባቸውም ተዘግቧል። በሌላ ዜና አርቲስት ቴዲ አፍሮ መንግስት ንጹሃን መጠበቅ እንዳለበት በጥብቅ አሳስቧል። አርቲስቱ በማህበራዊ ገጹ በኩል ባስተላለፈው መልእክት እንዳለው በተለያዩ ሀገራችን ክፍሎች በተደጋጋሚ ጊዜ በዜጎች ላይ አላግባብ የሚፈጸሙ ኢሰብአዊና ማንነትን መሰረት ያደረጉ የማያባሩ ጥቃቶች ከቅርብ ጊዜ ወዲህ እጅግ ባልተገባ መንገድ ተስፋፍተው መቀጠላቸውን ታይዞ ዜጎችን ሰላምና ደህንነት በዋናነት መጠበቅ ያለበትና ይሄ ጉዳይ በቀጥታ የሚመለከተው መንግስት አካል ለጉዳዩ አስፈላጊውን ትኩረት ሰጥቶ አግባብ ያለው መንግስታዊ ኃላፊነቱ እንዲወጣና መሰል ጥቃቶችን ዳግመኛ እንዳይፈጸሙ የሚጠበቅበትን የቅድመ ጥንቃቄ እንዲያደርግ በጥብቅ ለማሳሰብ ወዳለው ብሏል አርቲስት ቴዲ አፍሮ። በዚህ አጋጣሚ በእነዚህ ጥቃቶች ወታቸው ላጡ ወገኖች ፈጣሪ ነፍሳቸው እንዲምርና ለወዳጆች ዘመዶቻቸው መጽናናት እንዲሆንላቸው ከልብ እመኛለሁ ብሏል። ስድስተኛው ሀገራዊ ምርጫ ከታሳስ ከጥር ባሉት ጊዜያት የመራጮች ምዝገባ እንደሚካሄድ ተዘግቧል። ለስድስተኛው ሀገራዊ ምርጫ ከታሳስ ከጥር ባሉት ጊዜያት የመራጮች ምዝገባ እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ቦርዱ ለስድስተኛው ሀገራዊ ምርጫ በሚከናወኑ ዋና ዋና ጉዳዮች ላይ ከሲቪክ እና ከመገናኛ ብዙሃን አባላት ጋር መምከሩ ተገልጿል። በመክክር መድረኩ መክፈቻ ላይ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ፖርቱጋል ሚዳክሳ እንደተናገሩት ከታሳስ ከጥር ወር 2013 ዓ.ም ለስድስተኛው ሀገራዊ ምርጫ የመራጮች ምዝገባ ይካሄዳል። ከጥር መጀመሪያ ሳምንት እስከ የካቲት አጋማሽ ደግሞ የእጩዎች ምዝገባ እንዲሁም ከየካቲት አጋማሽ ጀምሮ የምረጡኝ ቅስቀሳ ይጀምራል ሲሉም ተናግረዋል። በመክክር መድረኩ ላይ የምርጫ ጊዜ ሰሌዳና በምርጫ ሂደት ስለሚወሰዱ የኮቪድ-19 የጥንቃቄ እርምጃዎችን በተመለከተ ከሲቪክ ማህበራትና ከመገናኛ ብዙሃን አባላት ጋር በመወያየት ግብዓት ይወሰዳል ተብሏል። በተጨማሪም ሲቪክ ማህበራትና መገናኛ ብዙሃን የሚመለከቱት ዋና ዋና የምርጫ እንቅስቃሴዎችና ዝግጅቶች ላይ ውይይት እንደሚደረግ ነው የተገለጸው። እንደ ወይዘሪት ብርቱካን ገለጻ መድረኩ የተዘጋጀው ሲቪክ ማህበራትና መገናኛ ብዙሃን የሚያነሷቸውን ሐሳቦች በመጨረሻ ለሚወጣው የምርጫ ጊዜ ሰሌዳና አፈጻጸም እቅድ ላይ በግብዓትነት ለመጠቀም ታስቦ መሆኑ ተዘግቧል። ምርጫው ወይ በግንቦት ወር መጨረሻ ወይም በሰኔ ወር መጀመሪያ እንዲካሄድ ሐሳብ መቅረቡም ተዘግቧል። በአፋር ክልል ትምህርት ቤቶችን በመጎብኘት ላይ የነበሩ ሁለት የትምህርት ሚኒስቴር ሰራተኞች ባልታወቁ ሰዎች መገደላቸውን የትምህርት ሚኒስቴር አስታውቋል። አቶ ሙላ ጸጋዬና አቶ በባቡ አያንለው የተባሉ ሁለት ሰዎች ባሳለፍነው ሳምንት ማክሰኞ በአፋር ክልል በስራ ላይ ያሉ ያልታወቁ በተባሉ ሰዎች በተተኮሰባቸው ጥይት ሕይወታቸው ማለፉን ሚኒስቴሩ በፌስቡክ ገጹ አስታውቋል። ሚኒስቴሩ ባወጣው በዚሁ አዘም መልእክቱ የግለሰቦቹን በታጣቂዎች መገደል ከመግለጽ ውጪ እንዴት እንደተገደሉና ግድያው የተፈጸመበትን ትክክለኛ ቦታ አልገለጸም። የትምህርት ሚኒስትሩ ጌታሁን መኩሪያ በሰራተኞቹ ልፈት የልብ ሐዘንና ስብራት እንደተሰማቸው በትዊተር የመገናኛ ብዙሃን ገልጸዋል። በአፋር ክልል አልፎ አልፎ በታጠቁ ኃይሎች በሚደርሱ ጥቃቶች ከዚህ ቀደም የሰዎች ሕይወት ማለፉ ሲዘገብ መቆየቱንም ዶች ቬለ ዘግቧል። በኦሮሚያ ክልል በተለያዩ አካባቢዎች በተለይም በሰበታ ወዳይና ሻሸመኔ ሰዎች በጸጥታ ኃይሎችና ማንነታቸው ያልታወቁ አካላት መገደላቸውን ቪኦኤ ዘግቧል። የኦሮሚያ ጸጥታ አስተዳደር በበኩሉ የአወዳዩ ግድያ በስተት የተፈጠረና የሻሸመኔው ሕግን ለማስከበር የተወሰደ እርምጃ ሲሆን በሰበታው ደግሞ እርስ በርስ በተፈጠረ ሽኩቻ ነው ብሎታል። በግድያ የተጠረጠሩ ሰዎች ደግሞ በቁጥጥር ስር ውለዋል ተብሏል። ብሔራዊ ምርጫ ቦርድ 1.1 ቢሊዮን ብር ተጨማሪ በጀት መጠየቁ ተዘግቧል። የህዝብ ተወካዮች ምክር ቤት ምርጫው በያዝነው ዓመት 2013 ዓ.ም ተብረት እንዲካሄድ መወሰኑን ተከትሎ ቦርዱ የኮቪድ-19 ወረርሽኝን የጥንቃቄ መመሪያ አውጥቶ እየተንቀሳቀሰ እንደሚገኝ አስታውቋል። ቦርዱ ምርጫው ፍትሃዊ፣ ታማኝና ግልጽ ከማድረግ ባለፈ ከጤና አንጻር ጥንቃቄ የታከለበት እንዲሆን ተጨማሪ ሰው ኃይል ከማስተማር ጀምሮ የተጠናከሩ የመራጮች ትምህርት መስጠት እንደሚያስፈልግ ገልጿል። ቦርዱ ይህን ለማድረግ ተጨማሪ በጀት እንዲጠይቅ ግድ ብሎኛል ሲል አሳውቋል። ምርጫ ቦርድ ባዘጋጀው መመሪያ መሰረትም ለመጓዝም 1.1 ቢሊዮን ብር ተጨማሪ በጀት መጠየቁን የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ መናገራቸው ታውቋል። ባሳለፍነው ሳምንት ከመቀሌ ወሉላ አባ ነጋ አውሮፕላን ማረፊያ ወደ መጡበት የተባረሩ ከፍተኛ ወታደራዊ መኮንን የሉም ሲሉ የህወሓት ስራ አስፈጻሚ አባል ተናግረዋል። አቶ ጌታቸው ወታደራዊ አዛዥን በስም ባይጠቅሱም ከመስከረም 30 በኋላ የተሰጠ የእሳቸውም ሆነ የሌሎች ከፍተኛ መኮንኖች ሹመት በትግራይ ክልል መንግስት ተቀባይነት እንደሌለው ግን ለተጠቀሱት መኮንን ተናግሯቸዋል ብለዋል። የክልሉ መንግስት ህጋዊ ካላቸው ነባሮቹ የሰሜን እዝ አዛዦች ጋር ተባብሮ መስራቱን እንደሚቀጥልም አውስተዋል። ፌደራል መንግስቱ በተለየ እስካሁን በዚህ ጉዳይ ላይ ያለው ነገር የለም። የኢትዮጵያ ፌደራል መንግስት ከትግራይ ክልል ጋር የገባበትን ፍጥጫ ከባድ ግጭት ሊቀሰቅስና ሀገሪቱን ሊበታተን እንደሚችል ዓለም አቀፉ የግጭት አጥኚ ቡድን ኢንተርናሽናል ክራይሲስ ግሩፕ ባወጣው መግለጫ አስታውቋል። ሁለቱ ወገኖች ፍላጎታቸውን በማረቅ ለውይይት እንዲቀመጡ ቡድኑ ጥሪ አድርጓል። ፌደራል መንግስቱ ያገደውን የትግራይ በጀት ድጎማ እንዲለቅ፣ የትግራይ ክልልም ለውይይት ያስቀመጠው ቅድመ ሁኔታ እንዲያነሳ አሳስቧል። ፌደራል መንግስቱም በክልሉ ላይ ተጨማሪ የቅጣት እርምጃዎች እንዳይወስድ አሜሪካና አውሮፓ ህብረት ግፊት እንዲያደርጉ ቡድኑ በሪፖርቱ ጥሪ አድርጓል። ከ900 በላይ የአማራ ተወላጆች ከኦሮሚያ ክልል ምዕራብ ወለጋ ተፈናቅለው አማራ ክልል መግባታቸው ተዘግቧል። ባለፈው ጥቅምት 4 2013 ጀምሮ በምዕራብ ወለጋ ሆሮ ጉድሩ ዞን በኦነግ ታጣቂዎች በሚኖሩ የአማራ ተወላጆች ላይ ግድያና ከፍተኛ ዝርፊያና መቅሰሎች ከደረሰ በኋላ መሆኑ ታውቋል። በተያያዘም በዚሁ በኦሮሚያ ክልል ወለጋ አካባቢ ኖሮ የነበሩ ከ900 በላይ የአማራ ተወላጆች ከጥቅምት 22/2013 ዓ.ም ጀምሮ ምስራቅ ጎጃም ጉንደወይን ገብተው የአካባቢው ወጣቶች ጊዜያዊ ምግብ አቅርቦት እያቀረቡላቸው እንደሆነ መረጃዎች አመልክተዋል። የሳምንቱ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ። Fast and by
አድማጮቻችን አሁን ከዚህ ቀጥሎ አንድ አድማጭ አለን። አድማጭ ይቀጥሉ።
እናስጥልን ጥያቄን ስለተቀበሉኝ አመሰግናለሁ። አንድ ጥያቄ ነበረኝ። አንድ ዊሽ አንድ አስቴት ፖሲቢሊቲ ከሆነ ማድረግ ከቻላቸው እስቲ አንድ ዲቤት ዲቤትን ባንለው ዲቤት ምሽ ከበድ ያለቃል ነው ውይይት እስቲ ያቀርቡልን። የተለያየ ሐሳብ ያላቸው ሰዎች በተረጋጋ መንፈስ ሐሳባቸውን ያቀርቡ። አሁን ለምሳሌ አሁን ያለው መንግስት እንደደግፉም የማይደግፉም መሃል ላይ የቆሙ እነዚህ መሰብሰብ ከቻላችሁና ካቀረባችሁልን በጣም ደስተኛ ነን። ለምን ዛሬ የችግሩ ሁላችንም ምንገናኘው ምንወያየው ከኛ እንደኛ እንደሚያስቡ አይነት ጋር ነውና ከኛ እንደኛ የማያስቡትን ደግሞ እንደ ሶሻል ሚዲያ ላይ ካለ ጥም የሚለቁትን አስተያየት ነው የምናየውና እሱ ደግሞ ብዙ ጊዜ በቃ ምንም ክብደት ነገር የለውምና ብታዘጋጁልን እናመሰግናለን።
እጅግ በጣም የምንፈልገው ሪሊ አባባል ነው። ሁልጊዜ ማነው አድማጭ እንዳሉት ሁልጊዜ የምንገናኘው በሶሻል ሚዲያ ላይ የኛን አይነት ሐሳብ ከሚካፈሉት ብቻ ነው። ከሌላውን ማሳብ አዳምጦ ሐሳብ ለመለዋወጥ የተለያየ ሐሳቦች ቢንሸራሸሩ እኛ በጣም የምንወደው ነው። እንግዲህ እርሶ እንደጠየቁት እኛም ተመሳሳይ አመለካከት ነው ያለን። አድማጮች በሚመስላችሁ ጥያቄ ላይ በአገራችን ጥያቄ ላይ የሚመስላችሁን አቋም ይዛችሁ እንድትወያዩ እኛ ሁልጊዜም ለማዘጋጀት ዝግጁ ነን። ይሄንን ለማድረግ ከሚቀጥለው ሳምንት ጀምሮ ፍላጎት ያላችሁ ሰዎች አርስት ስንከፍት በዛሩት ውስጥ የተለያየ አመለካከት ይዛችሁ እንድትሰለፉ እዚሁ ባክብሮት እንጠይቃችኋለን። የተቀደሰ ሐሳብ ነው። እንመቤት መልካም ቀን ይሁንልዎ።
አሜን። ለእናንተም ጥሩ ስራ ነው የምትሰሩት። በርቱ።
እናመሰግናለን።
አድማጮቻችን ከዚህ ቀጥሎ የቃለ ምልልስ የውይይት ፕሮግራም ነው እና አቶ አመድና ፕሮፌሰር ግርማ ከየቶበሪ ውይይት ያደርጋሉ። እንግዲህ አብረን እንከታተል።
ፕሮፌሰር ግርማ
አለው መስመር ላይ ነኝ።
መልካም መልካም። ፕሮፌሰር ግርማ ብርሃኑ ይባላሉ። እንግዲህ ብዙ አድማጮቻችንና ብዙ ኢትዮጵያውያኖች ያውቋቸዋል። በጎተንበርግ ዩኒቨርሲቲ የስፔሻል ፔዳጎጂ መምህር ናቸው። ፕሮፌሰር ግርማ በተለያዩ የኢትዮጵያ የትምህርት የሶሻልና የፖለቲካ ጉዳዮች ላይ የተለያዩ የጥናት ጽሑፎችን የሚያቀርቡ ከመሆናቸውም በተጨማሪ በተለያዩ የኢትዮጵያ መገናኛ ዘዴዎችና ሶሻል ሚዲያ ላይ የቀረቡ አስተሳሰባቸውን ለህዝብ በማካፈልና ህዝብ በማስተማርና በማንቃት ላይ እጅግ ብዙ አስተዋጽኦ አድርገዋል፣ በማድረግም ላይ ይገኛሉ። በዛሬው ዕለት በተለያዩ አርስቶች ላይ ውይይት እንድናደርግ በጋበዝናቸው መሰረት ከኛ ጋር በስልክ ውይይት ለማድረግ ፈቃደኛ በመሆናቸው በሬዲዮኑ አድማጮችና በዝግጅት ክፍላችን ስም ከፍ ያለ ምስጋና እያቀረብኩ በቀጥታ ወደ ጥያቄዎቹ ልግባና ፕሮፌሰር
አለሁ
እንግዲህ ወደ ጥያቄዎቹ ስገባ ሰሞኑን እርሶ ካሉት ነው ምንነሳው ከጻፏቸው በተለያዩ ሚዲያዎች ላይ ካነሷቸው በጽሁፎም ካነሷቸው ልነሳ። ለምንድነው የአማራ ፖለቲከኞች አማራውን ከመደርስበት ሰቆቃ ሊታደጉት ያልቻሉት? ናሽናል የአማራ ናሽናሊዝም ለችግሩስ መፍትሄ ሊሆን ይችላል ወይ የሚል ጥያቄ ካንድ የፊዚክስ ተመራማሪ ጓደኛው ደርሶት ይሄንን ጥያቄ በአጥጋቢ ሁኔታ ለመመለስ ሊያስቸግር ይችላል። ስለዚህም በዚህ ውይይት ላይ ሁሉም ወገኖች ይሳተፉበት ብለው የርሶን አመለካከት በጽሑፍ አስፍረው ነበር። ለጥያቄው ያለውትን አመለካከት የርሶን አመለካከት ቢገልጹልን አጠር አድርገው።
ኦኬ፣ ጥያቄው ከባድ ነው። የፊዚክስ ተመራማሪ ኢትዮጵያዊ ባህር ዳር ልጅ ነው። ለረጅም ጊዜ ጥያቄ በአእምሮ ውስጥ ይመላለስ ነበረ። የፖለቲካው ብስለት ያለመኖር እንግዲህ በመሰረቱ አማራ የሚለው ነገርም ከመጀመሪያውም ጀምሮ የጽንሰ ሀሳብ ችግርም ስለነበረ ህዝቡ ሲወዛገብበት እንደነበረ ልንዘነጋ አይገባም። ማለት 1991 ጀምሮ በደርግም ጊዜ አማራ አለ የለም ከሚለው ጀምሮ ከሄድን እጅግ አወዛጋቢ ሁኔታዎች እና ሰውን ሁለት ጎራ ፈጥሮ አንዱ አለ ይላል፣ አንዱ የለም ይላል። ከዛ የተነሳ ነገር ነው። በዚህ ሁኔታ ላይ ጠልቆ መግባትና ሀሳብ ለመስጠት ብዙዎቻችን ተወስነን ነበረ። ግን በስነ ህብረተሰብ አካባቢ ያለን ሰዎች ብዙም አልተቸገርንበትም። ግን ወጣ ብሎ መናገር ብዙ ጊዜ ሰዎችን ስለሚያስቆጣ መወሰን አለ። እነ ፕሮፌሰር መስፍን ወልደማርያም የተናገሩት አለ እና አቶ መለስ ዜናዊ ሌሎችም ራሱ መንግስቱ ኃይለማርያም ኮሜንት አድርጓል የአማራ መኖርና ያለመኖር። ግን ይሄ ሊያጨቃጭቅ ባልተገባ ነበር። ግን ምንድን ነው በመሰረቱ አማራ የሚለው ነገር የአማራውን ትኑ በጣም ሰፍቶ ሄዷል። ባህሉን ነው ባህሉ መላን ኢትዮጵያ ከጫፍ እስከ ጫፍ ያቀፈ ስለሆነ በሊትሬሲውም በመዳበሩ በማሳፈር ሁኔታ በትምህርት ተጠቅሶ ሲቪላይዜሽንም መናገር ይቻላል። ቀደም ብሎ ሰሜኑ አካባቢ ስለገባ ያ ካልቸር ያ ሊትሬሲ ያ ባህል ጥንታዊ ባህል ከሃይማኖት ጀምሮ ወደ ደቡብም ምዕራብም ሰፍቶ ሄዷል። በዛን ጊዜ አባላቶች እንግዲህ ኤትኒክሊ አማራ የለም ማለት ስህተት ይሆናል። ግን ሰፍቶ በመሄዱ ዲስቲንክት የሆነ አይደንቲቲ ይዞ አልወጣም። ዲስቲንክት የምለው ምንድን ነው? ይሄ ነው በቃ እኔ አማራ ነኝ አይልም ሰው። ብዙ ጊዜ ሰዎች ሰሜን ሸዋ ነኝ፣ ወረይሉ ነኝ፣ ወረይመኑ ነኝ፣ ወሎዬ ነኝ፣ ጎጃሜ ነኝ፣ ጎንደሬ ነኝ ከሚለው ሀረሬ ነኝ ይላል። የአማራ ልጅም እኮ ባሌ ነኝ ይላል። እና የአማራ ፖፕሌሽን እንግዲህ አማራ ተብሎ የተካቴጎራይዝድ የሆነው ብዙ ጊዜ እነዚህ አይነት ነገሮች ዳይናሚዝም አለ። አንድ አሁን አይሪሽ ብዙ ጊዜ አይሉም አሜሪካኖች። ድሮ ከመቶ ዓመት በፊት የአይሪሽ ኤትኒክ ግሩፕ ዲስቲንክት ነበር። ግን አይሪሽ በጣም በፍጥነት ሄደው አሜሪካ ህብረተሰብ ውስጥ ተቀላቅለው ገብተው as an Irish ሳይሆን እንደ ካውሮፓ የተሰደደ አሜሪካዊ ሆኖ ነው ነጭ አሜሪካን ካኮሽያን ሆኖ ነው የሚቀርቡት ያ እንግዲህ ምንድነው ዲስቲንክት የሆነ የኤትኒክ እንትናቸው ወደኋላ እንትን ነው ይዋጣል በከሌላው ህብረተሰብ ጋር የመቀላቀል ፍጥነት አለው ዳይናሚዝም አለው ሜልቲንግ ፖቲቢሊቲ ነገር አለና ከዛ በመስፋቱ የተነሳ ያ አይደንቲቲ ኖሮ ጥብቅ የሆነ አይደንቲቲ ባለመኖሩ የፖለቲካውም አይደንቲቲ የተዳከመ ሆነ ብዙ ሰዎች የማፈር ነገር አለ ምክንያቱም አማራው ብዙ ጊዜ ከኢትዮጵያዊነት ጋር ነው እንትን ምንድነው ኦቨርላፕ ያደርጋል ብዙ ጊዜ እኔ ከጉስ ከዚህ አካባቢ ነው ያረብኝ ነኝ የባሌ ልጅ ነኝ የሸዋ ልጅ ነኝ የናዝሬት ልጅ ነኝ የደብረ ዘይት ግን ኢትዮጵያዊ ነኝ ከሚለው ነው እና እነዚህ ዳይናሚዝም ብዙ ጊዜ የሚፈጠሩ ናቸው እና ያ ዲስቲንክት የምትለው ይሄ as an ethnic ከደኒ አልወደውም ይሄ ኢንተርናሽናሊቲ ኔሽን ይባል ከማርክሲዝም የተዋስነው ቃላቶች አይመጡንም አገሪቷ ግን ምናልባት ኤትኒሲቲ የሚለው ትንሽ ይሻል ይሆናል ኢንፋክት ደግሞ ኤትኒሲቲ ደግሞ ዳይናሚክነቱ ሰዎች መዘንጋት የለባቸውም አሁን ምን ተፈጠረ አማራ ነህ ተብሎ ያላደገን የህብረተሰብ ክፍል አማራ ነህ ጥቆማ ደረሰበት ጥቆማ ሲደርስበት ምንድነው በጥላቻ ነው ጥላቻው ደግሞ ወዴት አለፈ ወደ ጀኖሳይድ ሄደ እና በአሁኑ ሰዓት ከ1991 ጀምሮ እየሞተ ያለው ፓርቲኩላር የአማራ ኤትኒክ ግሩፕ ነው ወይም አማራ ነኝ ተብሎ የተፈረደበት እኔ አማራ ነኝ ብሎ እየተጠራጠረ ኢትዮጵያዊ ነኝ እኮ ምኖሮ አርባ ጉጉ ነው ምኖሮ ወተሬ ነው ምኖሮ በደኖ ነው ምኖሮ ገለምሶ ነው እንጂ እኔ አማራ ነኝ አማርኛ ግን እናገራለሁ በሁለተኛ ቋንቋ ሄደሞ ኦሮምኛ እችላለሁ የሚል የአይደንቲቲ ክራይሲስ ስላለ equally politically አራምዳለው የሚለውም የዳበረ የፖለቲካ ስኪል የለውም እንዴት አርጎ ናቪጌት እንደሚያደርግ በዚህ በሰፊ እንትኑ ስኪ ማህደር ለለው በሰፊ ፕላትፎርም ውስጥ እየተቸገረ ለዚህ ነው አጎናይዚንግ ነው ያልኩበት ምክንያት እኮ a bumpy road and an evolving agonizing process ያልኩት ራሱ ለፖለቲከኞቹ ስቃይ ነው የሆነባቸው እንዴት አርገው ያንን ናቪጌት ለማድረግ ምክንያቱም ራሱ አማራው ሊወሰን አልቻለም በአንድ ሰዓት ውስጥ አማራ ነኝ ብሎ አይደንቲቲውን ለመቅረጽ የተቸገረ ምክንያቱም ኢትዮጵያዊነት ምን ያህል ፐርሰንት ነው የሚል ጥያቄ ሁሉ ያመጣል ሰው ምን ያህል አማራነት ምን ያህል ኢትዮጵያዊነት እና ይሄ ሁሉ ጅምብር የፈጠረው ምንድነው ይሄ ኤትኒክ ቤዝድ የሆነው በጎሳ ላይ ተመሰረተው እና ይሄ ደግሞ ኮንስቲቱሽኑ ወይም ህገ መንግስት ተብየው የፈጠረው የስቃይ ነው ህዝብን የማሰቃየት እንትን ፖለቲካ ነው እና ይሄንን ህዝብ በተለይ ለጥቃት ውስጥ ይጋለጠው እና ፖለቲከኞቹ ሻርፕን አላረጉትም አይዲዮሎጂውንም ሬቶሪኩንም ምክንያቱም ከውጭ ከሚደርሳቸው ጥቃት ከውስጥ ያለው ጥቃት ከፍተኛ ነው ያ ነው እንግዲህ የአማራ ችግር ውስጥ ከፍተኛ ችግር ሲከተተው
ፕሮፌሰር እንግዲህ የሰዓት ጥረት ስላለብን ብዙ ጥያቄዎችን ስላሉ ወደ እንትኖቹ ጥያቄዎቹን በቀጥታ ወረውራለሁ በቀጥታ እንዲመልሱልኝ የአማራ ናሽናሊዝም በተለይ በወጣቱ ላይ ተሰምነት አግኝቷል ይላሉ ሆኖም ግን ይሄ የሆነበት ምክንያት በሚደርስበት ጥቃት የተነሳ ነው አሁን እርሱ የጀመሩት ነው አማራነትን ለመቀበል የገና ለተነሱበት ችግር መፍትሄ የሚሆን በልኩ የተሰፋ ሶሉሽን ወይም መፍትሄዎች ስላላገኘ ነው ህዝቡ ሌላው ህዝብ ከወጣቱ በተለይ ሌላው ህዝብ ከወጣቱ ውጪ ደፍሮ ወስኖ በቃ አማራ ነኝ ብሎ መግባት ያልቻለው አንዱ ምክንያት በሱ በልኩ የተሰፋ ሶሉሽን ሊያገኙለት አልቻሉም የፖለቲካ ድግግ ይችላሉ አጠራ አድርገው ይሄን ቢያስረዱ
አዎ ምን ከላይ ከቀደም ከተናገርኩ ጋር ብዙም አይለይም ይሄ ምንድነው ባዕድ ነው ራሱ ይሄ አይደንቲቲ እኔ አንድ ነገር አንድ ምሳሌ ስሰጥ ምናልባት ባጭሩ ስላልክ ጊዜ ስለሌለን በሁለተኛው ዓለም ጦርነት ጊዜ ይሁዲዎች ብዙ ይሁዲዎች እንዲያውም ማርክሲስቶች ናቸው ጀርመን ነን ብለው ነው የሚኖሩት ከስማቸው ከቅድመ አያታቸው ስም በስተቀር ይሄን ያህል ይሁዲ ነኝ ብሎ ይኖር የነበረ አልነበረም ወደ 30% ምንም አያምኑም ጭራሽም በጣም እንትን ኤቲስቶች ናቸው ይሁዲዎች በኋላ ግን የጀርመኑ የኤስኤስ እና ዘረኞች ይሁዲዎችን እየጠቆመ አንተ ይሁዲ ነህ ብለው ማሰር ሲጀምር ንብረቱን መዝረፍ ሲጀምር ስራ መስራት እንደማይችል ሲፈቀድ ሲከለከል የዚህን ጊዜ እኔ እኮ ህይወቴ ሙሉ እኮ አያቶች በእርግጥ ይሁዲዎች ነበሩ ማለት ይሁዲ እምነት ጁዳይዝም እንትን ይሉ ነበረ የአያቴን ስም ይዣለሁኝ ከዛ ውጭ ግን እኔ የጀርመን እንትን ባህል ውስጥ የጀርመን ቋንቋ ውስጥ ነው ያደግኩኝ ይዲህ ይሉታል ይዲህ እንኳን ቋንቋ አልችልም then it didn't help. የዚህ መሆኑ የግድ እንደገና አዲስ አይደንቲቲ መቅረጽ አዲስ ፖለቲካ መቅረጽ ጀመሩ። ለዛ ለጽዮኒዝም ጽዮን ለምንለው ወደ አሁን ከዛ በኋላ ነው እንግዲህ ኮሌክቲቭ ጥሩ በኋላ እስራኤል የተመሰረተችው ወደዛ አድጎ ሄደ ማለት ምንድነው ሰዎች ሲተገደው የግድ ያቻነሰች ሳጥኑስ ሊገቡ ይችላሉ። ምክንያቱም የአይደንቲቲው አልነበረማ ቀደም እንደተናገርኩት አካባቢ ጋር ነው አገሬ ብሎ እንትን የሚለው አብዛኛው አማራ እንግዲህ ብዙም ኢትዮጵያስ በኋላ ነው እንግዲህ ሳጥኑ ውስጥ እየገባ ከቁጥጥሮች የሆነውና የመገደድ ነው የአዲስ አይደንቲቲ ስለሆነበት ነው ህዝቡ ስቃይ ውስጥ የገባው። ፖለቲካውም እንደዛው ወጣቱ አዲስ በርግጥ እየተለወጠ ይመጣል። ይሄ ምን ጥርጥር አለ እንግዲህ ይሄ ጥሩ ነው ጥሩ አይደለም ራሱ የሚያወያይ ነገር ነው። እንግዲህ እኔ እውነቱን ለመናገር ብዙ ኢትዮጵያዊነት በአማራው ላይ በሌላው ላይ አይታይም ማለት አይደለም በአማራው ህዝብ ላይ ግን በጣም አጥንት ውስጥ ሰርጎ የገባ ነው ይሄ ኢትዮጵያዊነቱ የሚለው እና አካባቢዎች ነው ብዙ ጊዜ ሲጠቁም የኖረው።
ፕሮፌሰር ሰናይት ያንድ ሀገር መሪ ዋና አላማው መሆን ያለበት የህዝቡ ደህንነትና ክብር ነው ይላሉ። እንደ ህክምና ባለሙያና እንደናት ማዳን በሚቻሉ በሽታዎች የሚሞት ሰው ማየቱ እጅግ ያቆጨኛል፣ ያናደኛል፣ ያመኛል፣ ሰላምም ይነሳኛል። በተለይም ግን ንጹሃን ህፃናቶችንና ልጆችን መግደል የሚያሳየው የህብረተሰባችን የሞራል ውድቀት ምን ያህል የበሰበሰና የዘቀጠ መሆኑን ያሳያል ይላሉ። ይሄን ማነሳለሁት ህብረተሰባችን ምን ያህል ዘቅ ቷል ይላሉ። በመሳሌ ፕሮፌሰር ሰነት እርሶ ደግሞ ስለ ኢትዮጵያዊነት ሲያወሩ እንደውም ምሳሌ እየጠቀሱን ያሁን ዩኒቨርሲቲው ሳስተምር ስገባ ኢትዮጵያዊ ኮነኝ ስል ኩራት ይስማኛል ትልቅነት ይስማኛል ኢትዮጵያዊነት ትልቅ ነው ይላሉ። ሀገራችን ግን ከትልቅነት ወርደን የሞራል በሞራል ዘቅጠን ህፃን ልጆች በጎራዴ እናርዳለን የርጉስ ሴት በጎራዴ እንትላለን የሰው ልጅ እንደኛው አንድ አይነት በፈጣሪ የተፈጠረ ልጅ ዘቅዝቀን እንሰቅላለን። የኛ ትልቅነት ምን ላይ ነው? አውሬነት አይደለም። የሰው ልጅ ትልቅነቱ ሂውመን መሆኑ ነው፣ ለሌላው የሰው ልጅ ማዘኑ ነው። የኛ ኢትዮጵያኖች እርሶ እንደሚሉት ምኑ ነው ኩራታችን እንደዚህ ያደረግን?
አዎ እንግዲህ አሁን ምንድነው አሁን ባልነንበት ስሜታዊ ላይ ነን ያለነው ሁላችንም እኔም አንተም ሁላችንም ኢትዮጵያዊ ሁሉ እንደሚፈጠረው ነገር ግራ ነው ያጋባል። እንዳልከው ይቃረናል፣ ከፍተኛ ተቃርኖ አለው። ግን ይሄንን የሚፈጽመው ማን ሁብለን በመንገምትበት ጊዜ ኢንፋክት ከዚህ በፊትም ካስተዋውስን ለቄሮን ሳይኮሎጂካል ሜንታል ሜካፕ ሳይኮሎጂካል ሜካፕን ትንሽ ለመመርመር ሞክሬ ነበርና በአብዛኛው አንድ ነገር መዘንጋት የሌለብን በህዝባችን መካከል አሁንም ቢሆን እልቂት የለም። ኢንተርኮሚኒዋል ዎርፌር የሚባል ነገር የለም። ኤትኒክ ኮንፍሊክት የሚባል ነገር የለም። እና እንደውም መሪዎቻችን በቅርቡ ቅራኔ ምንድነው በተለያዩ ዘሮች መካከል ወይም ብሔረሰብ መካከል አኔ ስለ እጅግ ያሳዘነኝ ህዝብ ለህዝብ እስካሁን እኮ እየተቃረነ አይደለም። እነዚህ አሁን ጥቃት የሚያካሂዱት የተወሰኑ ድራግም ወስደው ይሁን የተቀጠሩ በቃ ለጥፋት የጥፋት ተልእኮ ያላቸው ከጀርባ ብዙ ብርና አላማ ያለው ጉዳይ ነው እንጂ አሁን ለምሳሌ በደንብ አይተው እንደሆነ አርሲና ማነው ስሙ ሻሽመኔ አካባቢ በደረሰው ጥፋት እዛ ኦሮሞ ክልል ውስጥ መደነው ጁላይ 29-30 እንግዲህ በአውሮፓ አንቆጣጥ በተካሄደው ላይ ብዙ የተፈናቀለውን ከ40 ሺህ እስከ 50 ሺህ እየተንከባከበው ያለው የአካባቢው ነዋሪ ነው። የአካባቢው ነዋሪ ተነስቶ አልዘረፈም። የአካባቢው ነዋሪ ጎረቤቱን አልገደለም። አሁንም የታጠቁ መርዛማ ኃይሎች ናቸው በመርዛማ ፖለቲካ የተበረዙ እና አሁንም ኩራት ምለው ለ90% ለኢትዮጵያዊ እንትናል። ግን ኃይል ያለው የክፋት ኃይል ከፍተኛ ሁኔታ ይልቁን በጣም የሚያሳዝነኝ አሁን እንደምታውቀው ክርስቲያንና ሙስሊም አማራ በመሆናቸው እንዲሁም የተለያዩ ብሔር ተወላጆች ሆነው የኦርቶዶክስ ተዋህዶ እምነት ተከታይ በመሆናቸው በኦሮሚያ፣ በደቡብና በቤንሻንጉል ሌሎችም በማንነታቸው ተለይተው ለተገደሉት ኢትዮጵያን ወገኖቻችን ሁሉ ገዢው መንግስት የሚያሳዝን በተደጋጋሚ የሚያሳየውን ቸልተኝነት እንዲሁም የጸጥታ ኃይሎችና የመንግስት አካላት በቀጥታም ሆነ በተዘዋዋሪ ፍትህ እንዳይሰፍን የሚያደርጉትን የተቀነባበረ ማምታታትና ማለባበስ በጽኑ ህዝባችን አለመቃወሙ ነው እኔ ትልቁ ኢትዮጵያ ትልቅ ችግር ያልኩት እንጂ ያንን ነገር ኢትዮጵያ ሁሉ ያደርጓል ማለት አይደለም። እያንዳንዱ ኢትዮጵያዊ በሽተኛ ሆኗል በዚህ ድርጊት። አንተ ልክ እንዳዘንክበት ሰናይትም እንዳስቀመጠችው ኢትዮጵያ ሁሉ ትልቅ ችግር ውስጥ ነው ያለው። ግን በአሁኑ ሰዓት ላይ ግን ኃይሎችም መንግስትም ቸልተኝነት ታክሎበት ህዝብ እያለቀ ነው። ግን ስቲል ናሽናል ፕራይድ እኔ ጠቃሚ ነው አለ ጥሩ ነው እስካሁንም ቢሆን። ግን ቶሎ እርምጃ ካልተወሰደም ቶሎ ድምጻችንን አሰምተን መንግስት ላይ ተጽዕኖ አሳድረን ለውጥ ካልመጣ ከዚህ የከፋ ሁኔታ ላይ እንደምንደርስ እንደምን ጥርጣሬ የለኝም። እንግዲህ አጭር ስላልከኝ በዚህ ሁሉ ግን መቀጠል ይቻላል።
በጣም ጥሩ። እንደሱ ከሆነ ህዝብ ለህዝብ አይደለም ይሉናል፣ እኔም እቀበላለሁ። ግን ይሄንን ህዝብ የሚያስተዳድረው ይሄ 100 ሚሊዮን የሚያስተዳድረው ምንድነው እሱ አጋ ገዢ ወይም አስተዳዳሪ ወይም መንግስት ግጭት ነው የሚለው። ግጭት ማለት ደግሞ ሁለት ተመጣጣኝ ኃይሎች ሲጋጩ ነው እርስ በርስ። ይሄንን ይያለ ህዝቡ ግጭት አለ መሆኑን ይያወቀ ወይም ደግሞ መጋጨቱን እንደማይፈልግ ወደፊትም ይያወቀ መንግስት ሀገሪቷን የሚመራው መንግስት በመሐከላቸው የተደረገ ግጭት ነው ሲል ዝም ካለ ህዝቡ ዝምታ እኮ እርሶ ራስዎ ጽፈውታል ዝምታ አክሴፕታንስ ነው ብለዋል።
አዎ
እንዴት ያገናኙታል ይሄንን?
አዎ ይሄ ነው እንግዲህ እኔም ሲከብደኝ ነው አንዳንድ ጊዜ መጽሐፍ የምወደው። ምክንያቱም ብዙ የኢትዮጵያ ሳይኮሎጂ በተለይ በዚህ 50 ዓመት ውስጥ ያው የምታውቀው ነገር ነው እንግዲህ እየተወራረሰ የመጣ ነገር ነው እና ብዙ የተማሪ እንቅስቃሴም ውስጥ ተካፍለሃል አንተ። መንግስት ይመጣል ይሄዳል፣ አገርና ህዝብ ግን ዘላለማዊና የሚቀጥል ከትውልድ ትውልድ የሚተላለፍ ነው እያልን እየሞቱ ወንድሞቻችን፣ ጓደኞቻችን፣ ታላላቅ ወላጆቻችንም እዚህ ደርሰናል። እኔ ለሀገሬ ስንልም በዚህ ቋሚ ምሪ መስለኛል እንግዲህ ነፍስ ካወቅንበት አንስቶ ወደ ኋላ መለስ ብለን ቆም ብለን ብናስብ ትግሎች ሁሉ የተደረጉት ለዜጎች እኩልነት ነው፣ ዘላቂ ሰላም ነው፣ የህግ የበላይነት የሰፈነበት ፍትሃዊ የህግ ስርዓት ነው፣ ሁሉም የሀገሪቱ ዜጎች ተጠቃሚ የሚያደርግ የምጣኔ ሀብት ይሄ ምንድን ነው ዲሞክራታይዜሽን እኩልነት እንዲሰፍን ነው። ይህ ይሆን ዘንድ እጅግ ብዙ ያው የምናውቀው የህይወት የአካልና የንብረት ዋጋ ተከፍሏል። ግን አሁንም የጋራ ችግሮቻችን ቀፎ ሁላችንም ተጠቃሚ የሚያደርግ ፍትሃዊ ስርዓት ለመገንባት እየተንገዳገድን ያለ ነው። ከዛ እንወድቃለን ማለት አይደለም መንገዳገድ። ምናልባት በዚህ ፕሮሰስ ውስጥ ተአምር ይፈጠራል። ምንድን ነው ኮረፕሽን ከባድ ነገር እኮ ነው። በዓለም ላይ ዋይ ዱ ኔሽንስ ኮላፕስ የሚለውን መጽሐፍ ብናነብ እንደዚህ አይነት ስህተቶች እየተሰሩ ነው የመቶ ሚሊዮን ህዝብ ህይወት ሊባክንና ወደ መጥፎ አቅጣጫ ሊሄድ የሚችለው። እስቲ እንትን አለ ያ ይሄ ወያኔ የፈጠረው ቅድም አንድ ከባድ ቋንቋ ተናግረሃል፣ ሮትን የሆነ ዲኬ ለማለት ነው፣ ግን እኔ በአማርኛ ንቅዘት እለዋለሁ። ይሄ ዘ ዲኬ ኦፍ ፖለቲካል ስትራክቸር ነው። አሁን ትልቁ ችግራችን የፖለቲካው ተቋም ንቅዘት ነው። ከደርግ ጊዜ ተጀምሮ እየነቀዘ መጥቶ የባህላችንን ይሄ ምንድነው ሶሻል ምንድነው እሴት ነው አይደል የሚባለው ዲስኢንቴግሬት አድርጓል፣ እንክትክትክት እያለ መጥቷል። እና በዚህን ጊዜ ብዙ ጊዜ እንዲህ አይነት ስርዓት በሚፈጠርበት ጊዜ ለሌባ ለወስላታ አቅም ለሌለው የህብረተሰብ ክፍል ወደ ላይ ይወጣል። ይሄ በየትኛውም በግሪክም እንዴት ወደቀች ብለህ ካሰብክ የብሪቲሽ ኢምፓየርም እንዴት የሌሎችም እንደ ሮማን ኢምፓየር ኢቨን የተርኪሹም ራሱ ማን ነው የሚባለው ኦቶማን ኢምፓየር እንዲሁ በታሪክ ውስጥ እንደ ኔሽንስ ኮላፕስ ለምን አደረጉ ሲባል አቅም የሌላቸው ሰዎች የለውጥ ክፍተትን
ይጠቀሙና
ወደ ላይ ይመጣሉ። አሁን ሂድ ብትል የፖለቲካ ስትራክቸር የውጭ ጉዳይ ሚኒስቴር ውስጥ ሄደ ማን ነው እዛ ውስጥ ያለው? የኢኮኖሚ ረቂቁን የሚያወጡት ማን ላይ ምን ያህሉ ነው እውቀቱ ያለው ኮምፒተንሱ ያለው? እና ለውጦች ብዙ ጊዜ ሌላ ጊዜ መናገር በጣም እንችላለን፣ እንዴት አይነት ክፍተት እንደሚፈጥር። አሁን አዲስ አበባ አስተዳደር ውስጥ ስትገባ ዘሞስት ኮረፕት የሆነ ምንድን ነው የሚባለው ህብድ ስተዋል ካፒታል ሲቲ በእንትኑ የሲቲ ካውንስሉን እኔ ዝም ብዬ አይደለም ማወራው፣ የፖለቲካል ኮሜንት አይደለም ይሰጥ ኤምፒሪክሊ እዛ የሚሰሩ ሰዎችን ካነጋገር እየወደቀ ነው የሲቲው መዋቅር እና በስርዓት የተገነባ የአዲስ አበባ ህግና ደንብ የአሰፋፈር ሁኔታ ለመበረዝ በሚደረገው ጥረት የመጨረሻ ወስላቶች ድን አማርኛን ይቀርታል ግን ወራዶች ባለጌዎች ናቸው በሲቲ ካውንስል እየተሰገሰገ ያሉት አሁን የተረኝነት አይደለ እና ስታየው ኦሮማይዜሽን ነው ኦሮማይዜሽን ደግሞ ለኢትዮጵያ ብቻ ለኢትዮጵያ የሚጠቅም አይደለም ዝም ብሎ አሁን ኦሮሞ ስትል ከሌላው ህብረተሰብ እንዴት አድርገን እንደምትነጥለው እግዚአብሔር ይወቅ ዲስንታንግል ማድረግ እኮ አይቻልም ግን ጥፋት ይደርሳል ግን ለጊዜው ደግሞ ተጠቃሚ ሰዎች አሉ ምንም እንትን ያላችሁ በዚህ በግርግር ውስጥ የሚጠቀሙ ሰዎች አሉ የኔ ነው እንግዲህ አይደለም የሚጣለው አሁን የኛ ነው የኔ ነው ግን የኔ የምትለው ነገር በመሰረቱ የለም እኮ ከሌላው አብሮ ከሚኖረው ውጪ የተገነባ አይደለም ይሄ እንግዲህ ምንድነው ኮረፕሽን ነው ብልግና ነው ይሄ ያልኩ ነው ይሄ ንቅዘት ነው ማለት የተቋማት ንቅዘቶች ናቸው እንግዲህ የምን መጣ መሰለያ ተከትሎ የኢኮኖሚክ ሲቹዌሽኑ እንደምታዩን ህዝቡ እኮ እየበላ አይደለም የሚያድረው ድሮም ቢሆን በደርግ ጊዜ እንትንም ከምንድነው የሚባለው ከህብረት ሱቅም የሆነ አቅም የሌላቸው ሰዎች ይገዙ እርዳታ ይደረግላቸው ነበር። ሌላው አሁን በመጨረሻ የምታየው ነገር ዲክላይን ኦፍ ኤቲክስ የሚሉት አለ። ስፕሪት ኦፍ ቫዮለንስ ይሄ የስነ ምግባር የግብረ ገብ ፈሪሃ እግዚአብሔርነት አብሮ ይወድቃል እና እንደምታየው ግብስነት አለ ሂፖክሪሲ ከአምራር ጀምር ከላይ ቆሞ ጠቅላይ ሚኒስትሩ ጀምረ ጉሲፖ አለ ሰውን ማሰር ማሰቃየት ማንከራተት ህግ የበላይነት እየወረደ መጣና ከዚህ ጋር የተገናኘ ነው the decay of political structure ምለው ንቅዘት ነው እንደ ጊዜ እንዳልፈጅ ብዬ ነውና እዚሁ ላይ እንቋጥረው እና ለሚጠቅም
አዎ ሲያነሱ አሁን ውይይቱ ላይ የህግ የበላይነት የምንድነው ደግሞ የንቅዘት የኢኮኖሚውንም ችግር ጥቅም ለማግኘት ያልተገቡ ስራዎችን መስራት ወዘተ ብለዋል። የህግ የበላይነትን በተመለከተ ኢትዮጵያ ውስጥ በግልጽ የሚታይ የህግ የበላይነት አለ የሚሉ አሉ። ሲጠቅሱ አቶ ልደቱ አያሌው ማንንም ሊጠራቸው ይችላል እኔም ልጠራቸው ይችላል በአቋማቸው በፈለገው በመልካቸው በቁመናቸው በንግግራቸው በፈለገው ነገር ልጠላቸው ይችላል። ህግ የበላይነት ግን አለ ከተባለ አንድ ሀገር ውስጥ እንኳን የፖለቲካል ፓርቲ መሪ ቀርቶ ማንኛውም ተራ ሰው ፍርድ ቤት ነጻ ካደረገው ፖሊስ እንቢ ብሎ ማሰር አይችልም። ኢትዮጵያ ግን እንዲህ ይደረጋል። ይሄንን ከህግ የበላይነት ጋር እንዴት ያውታል? ምንድነው ይሄ ነገር ወዴት ነው የሚያመራን?
አዎ እንግዲህ ይሄው መቼም እብሪት ነው የእንዳልከው ልደቱ ዳኛው ይለቀቅ ብለዋል ግን ከበላይ ቀጥታ መመሪያ ተሰጥቶ እንዲታሰሩ ተደረገ እንደውም ታሟልም ተብሏል። እና ይሄ እንግዲህ ምንድነው እንደ ቀደም ለመናገር እንደሞከርኩት ስትሮንግ የሆነ ስትራቴጂ ወያኔ ሰባብሮት ሄዷል ያንን የህግ የበላይነት የሚባለው ነገር ከ50 አመት በላይ እኮ የጠፋ ነገር ነውና እንትን አልሆንም አልተሳካለንም መሰረት ያዘ የህግ የበላይነት ለማስፈን የፖለቲካ ስትራክቸሩ ምን ቀደም እንደተናገርኩት ነገር ነው አልፈቀደም። ህዝቡ ደግሞ በጣም የሚያሳዝነው ነው አሁን ትኩረት የሰጠውበት ነገር ምንድነው የህዝብ ዝምተኝነት ነው ግራ ይገባኝ። ምናልባት የሚከተለው ፕሮግራማችን ላይ በሰፊው ይሄ ሳይለንሱ ምንድነው አይ ሳይለንሱ እኮ ነው ዝም ማለታችን ነው አመራሮችም መሪዎችም እንዲቀልዱብን እናረጋውና አገር ያው እንደምናቀው በዘረኞች እየታመሰች ተረኞች በማናለብኝነት ግና ስርዓት እየጣሱ በህዝብ ሲቀልዱ ነው ምናየው። ከዛም አልፎ የውስጥና የውጭ ጸረ ኢትዮጵያ ኃይሎችና ሀገርን ለውድቀት ህዝብን ለሞት እየተዳረጉ ስለሆነ ዝምታ ይብቃ ነው ያልኩት። ይሄ ሳይለንስ ዲስ ኮንሰንት ዘ ትራጀዲ ኦፍ ኢትዮጵያ ኢትዮጵያ የሚለው ምንም እኮ ኒብራሲ ስንግራ ስለገባኝ ነው ያለው ምንድነው ኒው ሪቮሉሽን ነው ይሄ አብዛኛው ኢትዮጵያ ህዝብ ጨዋ ነው ምንም ጥርጥር የለብኝም። ግን ምንድነው ፖለቲካው ምን አርጎታል ህዝቡ መሰለ ይሄ የ50 አመት ስቃይ መከራ ተስፋ አለ ብለን ስንወጣ ለጠቅላይ ሚኒስትሩ ወደ ስልጣን በመጡ ጊዜ ሁላችንም የመጀመሪያው ስድስት ወር በጣም ደስ ብሎን ነበር በጣም ነበር እንደው ሂስቴሪ ሂፎሪያ ነበር። በኋላ እንደገና አንገታችንም አዘቀዘቀን ወሽመጣችን ነው የሚባለው ቁምጣለ እንግዲህ የተሰማነ ስቃይ ተመልከቱ ሁላችንም ኮመንተኞች እኮ ነን እና አሁን ሰው ምንድነው የሚለው ለውጥ ሲመጣ ይሄ ደግሞ እኛ የኮሌክቲቭ ስቱፒዲቲ የሚለው ነገር አለ በለውጥ ግዜ እንደ አይነት ነገሮች ይጣበቃሉ የሚለኝ ሰው መስማት አልፈልግም ለውጥ ግዜ ሰው መሞት አለበት የሚባል ነገር የለም ይሄ እና የለውጡን ተጠቅመው አሁን ምናየው ዶሚናንስ ምንድነው የበላይ የሌላኛውን ስፋት የሌለው ተቀማኝነት እየፈቀደን ያለ ነውና ይሄ ላይ ነው ትብብር ህዝባችን ትብብር ማድረግ ያለበት ድምጹን በከፍ ምንድነው መሶሉሽኑ ነው ሰው የሚለኝ ፍልፋሬ
ዶክተር ፕሮፌሰር አድርባይነት ልንል እንችላለን ይሄ በተለይ ደግሞ መጮህ መቼም ህዝብ አንድ ላይ አይተነስቶ አይጮህም መሪ ይፈልጋል ነገሩን የሚመራለት ሰው ይፈልጋል እነዚህ የሚመሩት ሊመሩ የሚገቡ ቮካል የሆኑ ታይሎች አድርባይ ሆነው ወይንም ደግሞ ከመሞት መሰንበት ብለው ዝም ብለው ነው ልንል እንችላለን ነው ሲምፕል የሆነናል
አዎ ሁለቱም ነው አደርባይነት እነቱን ለመናገር አንድ የባህላችን ሆኗል በተለይ በ50 አመት ውስጥ የሚታይ ነገር ነው ኦፖርቹኒዝም ለዓላማ ለመቆም እንዳልኩ ፈሪሃ እግዚአብሔር የሚባለው ነገር ላጭር እድሜያችን ለኑሮ መመቻቸት ስንል አገርን የሚያክል አሳልፎ መስጠት ነው የምናየው አሁን ፖለቲካውን ብናየው እኮ ተለጥፎ ነው የሚሰራው እኮ የትኛው እንትና ነው የእስክንድር ፖለቲካ ነው ኮንፍሮንቴሽናል ነው ኤትኒክ ቤዝድ የሆነውን ዘር ተኮር የሆነውን እና ሃይማኖት ተኮር የሆነውን ግድያ ነው ጄኖሳይድ እኮ ኢትዮጵያ ውስጥ እየተፈጸመ ነው ፍለገስ የሚሰጠው አትሮሲቲ ክራይም ማለት ነው ሂውማን ራይትስ የኤትኒክ ክሊንሲንግ እየተካሄደ ነው ኢትዮጵያ ውስጥ ያለው የዘር ማጥፋት ያንን ቮካል መናገር የቻለ እሱ ነው ያም ደግሞ
እስክንድር ማለት ሆነው
እስክንድር አዎ የባልደራስ ነሪ አዎ እና እስክንድር ነው እስካሁን ጥሩ የሆነ የምልህ እንዴት ነው የሚባለው እንግዲህ የኢንቴግሪቲ ጉዳይን እንነጋገር ካልን ህይወቱን አሳልፎ የሰጠ እሱም ብቻ ሳይሆን የፓርቲው አባላቶች በሙሉ ነው እኔ ፓርቲ አባል ማለት እሱ ፓርቲ አባል አይደለሁም ግን አዝ አካደሚክ ስኮላር ከኋላ ሆኜም ሳይ ብዙውን ጊዜ ኮንሲስተንት የሆነ አቋም እየወሰደ ያለው እሱ ነው እየተጋፈጣቸው ያለው እውነቱን ኢትዮጵያ ውስጥ የሚካሄደው ነው የሚናገረው ሌሎቹ ዝም ብሎ ተለጥፎ የመንቀሳቀስ አይነት ነገር ነው እና ዋይ የሚለው እንዳልከው አሁን የኦፖርቹኒዝም አገራችን ውስጥ ገብቷል ሂፖክሪሲ የሚለው ደግሞ ይሄ ያው እንግዲህ ሂፖክሪቲክ የሆነ ግብዝነትን በለው አለ ኢትዮጵያ ውስጥ በጣም ሰብቷል እንዳልኩት ዩሊ 50 አመት ውስጥ ከማርክሲዝም ሌኒኒዝም ከሰፈነው ዲ ሰው እኔ ተናማኝ ልጅ አይደለም አሁን እዚህ እንደነኩት ምንድነው ይሄ ፈሪሃ እግዚአብሔር የሚባለው ነገር ነው በየደጋገምኩ ነው ማወራውና ቁም ነገረኝነት አስተዋይነት አገናዛቢነት ለታሪክ ምን ጥለንና እንለፍ የሚባለው ነገር ከቅድመ አያቶቻችን አልተማርንም ያ አሴት ወይም ደግሞ ቫልዩ ወይም ደግሞ ምንድነው ከሴት ምን ባለው የለም አልተላለፈልን እና እንደገና አዲስ የሆነ ጄነሬሽን ወይ መጣፍ አለበት በላይ ያለው እንዳልኩ ፍራትን ጭምር ታክሎበት እንትን ሆኗል ፓሲቭ ሆኗል ያ ምንድነው የሚባለው በፈረንጅኛ ኮንትሮል ኦፍ ማይንድ አክቲቪቲ የሚሉት ነገር አለ በቃ ምንም አፓቲ ነው የምንለው አይነት ፓቴቲክም አፓቲ ይሉታል እኔ በሽታ ነው እኔ ይቅርታ አድርግልኝና ሰዎች ሊያዝኑብኝ ይችላሉ ኢትዮጵያ ውስጥ በጣም እንደዚህ አይነት በሽታዎች አሉ እኔ ወደ እንትን ወስደዋለሁ ፓቶሎጂ እየወሰድኩት ነው ግን የሚድን ነው ልናስታግሰው እንችላለን ልናርመው እንችላለን ልናድን እንችላለን ይህንኑ አሁን አንተ አይነት ጥያቄዎች እየደጋገምን ከጠየቀን ምክንያቱም ይሄ እኔ ስጠይቀኝ ራስህንም እየጠየቅክ ነው ይሄ ጥያቄ ያንዳንዱ ኢትዮጵያዊ የሚሰሚውን በሙሉ ምንድነው ኦፖርቹኒስት ነኝ ምንድነው ማድረግ ያለብኝ እድሜ እየተቃረበ ነው ልጠፋ ምንድነው ለሀገሬ እንደ ዝምታው ምንድነው ነው እና ይሄ ዝምታውን ካጠፋ ነው የፖለቲካ ኃይሎች ብቻ አይደለም ፖለቲካ ኃይሎች ላይ እንግዲህ ያው እምነታችን እንትን እያለ ነው የሃይማኖት መሪዎችን ነው ያልኩት እኔ የሃይማኖት መሪዎች የምድነው የሚባል ህዝባዊ ማህበራት ኢንዲጂዮስ የሚባሉት ነን ገቨርንመንታል ኦርጋናይዜሽንስ እንደ አቡኑ ይሄ ምድነው ብዙ አይነት የሃይማኖት አሉ ዲኖሚኔሽኖች እነሱ እየተባበሩ ድምጻቸውን ከፍ አድርገው ብድግ ካሉ አይ ቲንክ እነዚህ ማቀም የላቸውም እኮ አገሪቷን እያመሱ ያሉ አቅም የሌላቸው ሞራል የሌላቸው ፕሪንስፕል የሌላቸው ኢንቴግሪቲ የሌላቸው ናቸው ከጫፍ እስከታች ከላይ እና
ችግሩ ለሆዱ ያደረው አጨብጫቢው በዛ አንድ እንትል ለምሳሌ ልትቀስና ወደ ሳይኮሜትሪ እንገባለን ወደ አይኪው አንድ 15 ደቂቃ አለችኝ አንድ ብቻ ስለዚህ ስላጨብጫቢው ላንሳ ሌላው ቅርቶ የመቶ ሚሊዮን ህዝብ ተወካይ የሆነው ፓርላማ እንኳን የፈለገውን ነገር መሪዎች ሲነግሩት አጨብጭቦ ነው የሚሄደው አሁንም ሰማው ምንድነው በአቶ መለስ ዜናዊ ጊዜ ባብዛኛው እንቅልፉን ነበር የሚለጠጠው ያሁኑ ደግሞ ተረት ሲነገረው ተረት ተረቱን አዳምጦ አጨብጭቦ ነው የሚወጣው ይላሉ እና ምሳሌ አሁን እኔ የተረዳሁት ስለ አዲስ አበባ ፓርኮች የተለያዩ ፓርኮች ዶክተር አብይ ሲሰሩ ገንዘብ ከህዝብና ከውጭ ሀገር እየለመኑ ነው ግን ያንን ገንዘብ ሬዶቪስ አርጉ ሲባሉ ወይንም ደግሞ አሳዩ ምን አረጉት እንዴት አደረጉት ወዘተ ሲባሉ ምን አገባችሁ ለምኛን ያመጣሁት ሲባል ጸጥነ ያለው እንዴ ለምነውስ ቢያመጡት መሬቱ የኢትዮጵያ የሚለምኑት በኢትዮጵያ ህዝብነት ስም መሪነት ስም እንጂ አብይ የበሶሳ ልጅ ብለው አይደለም የተሰጠውትም የኢትዮጵያ መሪ ስለሆነ ነው ብሎ የሚጠይቃቸው የለም አጨብጭቦ ዝም ብሎ መሄድ ነው anyway ሰፋ ያለ ወደፊት ውይይት እናረጋለን ብዙ አርስቶች መንካስ ስለምፈልግ ወደ ሳይኮሜትሪው ልግባ ወደ አይኪው ልግባ በተለይ አይኪውን በተመለከተ ኢትዮጵያኖችን አንድ ሰሞን ብዙ አንጫጭተው ነበር እኛ መቼም ሁልጊዜ አጥንት እንደተሰጠው ውሻ አንድ ችግር ሲሰጠን እዛች ላይ እናረባረብና ሌላውን ችግር እንረሳለን ደሞ ይሄንን ጣላቶች ያውቁታል ይጫወቱብናል anyway ይሄንን በተመለከተ እስራኤሎች እስራኤል ውስጥ ቤተ እስራኤላን ነው የሚባሉት ከኢትዮጵያ የሄዱ ወጣቶች ምንም ሳይማሩ ምንም ሳይሉ እዛ እንደሄዱ የሆነ ፈተና ተፈትነው ደረጃቸው ከእስራኤል ካሉት ወጣቶች ጋር እኩል አልነበረ መሰለኝ እርሶ በዚህ ላይ ወሰርተዋልና በሰፋርገው ይገልጹልናል ባስ ደቂቃው ሰዓት ሳይደርስ እና ኢትዮጵያዊ እኛ ከማን ከሁሉም በታች ሆነን ብሎ ሲጮህ ነበር እስቲ ስለዚህ ያስረዱን
አዎ በመሰረቱ ሌላ ጊዜ በደንብ ይሄ 4 5 ሰዓት ሊፈጅ ይችላል ይሄ ንግግር ምክንያቱም ብዙ 25 ዓመት የሰራውበት ጉዳይ ስለሆነ እንደ ኮርስ የምሰጠው ነገር ነውና ሌላ ጊዜ ከፈጠ እንትን እና አድማጭ ከፈለገው ለብዙ ማውራት ይችላል ይሄ 63 የተባለው IQ ወይም ደግሞ የአይምሮ መጥቀት ባለው የአይምሮ ጉልበትና ወይም ትምርትን ለመቀበል የሚያስችል የጭንቅላት ችሎታ መለኪያ የሚባለው እንግዲህ IQ ነው ብዙ ምን ያህል ዛ ትኩረት መስጠት የለብንም ብዬ ከዚህ በፊት በተደጋጋሚ ተናግሬ ያለው ግን ይሄ 63 የሚባለው ኢኩቶሪያል ግኒ 59ኛ 63 ነው ከመጨረሻ ሁለተኛ ነው ከ129 ሀገሮች ውስጥና የተባለው ስተት ነው አየህ ስተት ነው ሰመር ላይ እንደገና አራገቡት በሶሻል ሚዲያ ላይ ግን ሰው ብትጠይቀው ከየት መጣ 63 ብትለው አይነግርህ እኔ ግን አቀዋለሁ የመጣው ምንድነው ካኔል የሚባል ሺሞን ካኔል እና ፊሸርማን የሚባሉ
ዶክተር አስደይ ካን ያለን ከዚህ በኋላ ለማሳወቅ
እና እዛ ላይ ነው level of performance and distribution of errors in the progressive matrix test በሚል አርቲክል ላይ 250 አዲስ የገቡ ኢትዮጵያውያን ነው የ15 አመት ልጆችን ቴስት አድርገው 63 ነው ብሎ ጻፉ ያ እንግዲህ ኢንተርናሽናል ጆርናል ኦፍ ሳይኮሎጂ ላይ ነው ከማጋለው a comparison of Ethiopian immigrant and native Israeli adolescents below no እና የኢትዮጵያውያኖቹ በአምስት አመት ወደ ኋላ cognitively delayed ነው አሉ ምንም የሚደንቅ ነገር አይደለም እነዚህ 250ዎቹ ፈላሾች ማለት ቤተ እስራኤሎች ናቸው በገቡ በአምስተኛው ወር ነው የተመዘኑት ኦኬ ይሄ ማለት የተለኩት progressive matrix test ማለት ነው ሌላ ጊዜ እሱ ማስረዳት ይችላል ምን እንደሆነ ቴስቱ በጣም ዝቅተኛ ሆኖ ተገኘ ግን እንትን ነው ልትማት ይችላል ማስተካከል ይችላል በልዩ ትምርት ይሄ እንግዲህ የልዩ ትምርት አካባቢ አይደለም ምንም እንዲደንቅ ነገር አይደለም ግን ሁለት የሆኑ ፕሮፌሰሮች ትንሽ ዘረኝነት ያላቸው ሪቻርድ ሊን እና ታቱ ቫን ሃነን ያንን አውጥተው ያቺን ቁጥር 1991 ላይ ለኢትዮጵያውያን ዩዳያኖችን የፈተነበትን ከሌላ ቦታ ሪፕሬዘንታቲቭ ያልሆነ ቁጥር ይዘው መጥተው ለኢትዮጵያ ይሄ ነው ብለው ተሰጠ ማለት ነው እና ስተት ነው በመሰረቱ ያ ግን አሁን የሚንከባለላል በነጮች እጅ በዘረኞች እጅ ኢትዮጵያ በአሁኑ ሰዓት ይሄ አይኪው ጉዳይ ሊያሳስባት አይገባም ኢትዮጵያ ብዙ እኛም በየትምህርት ቤቱ ተለክተናል ምንም ጉዳት የለብን በደህንነት ያደግን ሰዎች ነን ትልቁ ኢትዮጵያ ውስጥ ቅድም አንተ ራስህ የጠቀስከው ነው የሞራል እና የግብረ ገብ መስቀል ወደ ታች የመውረድ ሁኔታ መስቀል ነው የሚባለው ወይ ለቀጥ እንደነደው ይችላልን? አዎ ለቀጥ እንደነደው ይችላልን። እሱ ነው እንጂ ይሄ ሁሉ አኪው የምንለው ነገር ከሊትሬሲ ጋር አገናኝት በቃ ምክንያቱም እንዳልከው ግዜ ስለሌለን ከመሰረተ ትምህርት ጋር የተገናኘ የሊትሬሲ ካልቸር አልዳበረም እኛ ጋር። ይሄ የኛው ጥሩ የሚሰራው የምንድነው ካርፔንተር ሶሳይቲ የሚባለው ውስጥ ነውና እዚህ ሜትሮችን ፎርሞችን ጂኦሜትሪክ የሆኑ ፊገሮች በቀላሉ መመለስ ይችላልና ይሄን ያህል እሱን ትኩረት የምንሰጠው ነገር አለ። በርግጥ ሞራል ግን ላይ ይጎዳል። ኢትዮጵያውያንም ጭሚማሩንም እዛ ሀገርም እኛ ጭንቅላታችን እንዲህ ነው። ይልቁኑ ግን እውነቱን ለመናገር አኪው ከተነገር የኢትዮጵያ ህዝብ አኪው ችግር የለበት እውነቱን ልንገር፣ እኔ በጣም ስለማውቀው ይሄንን ድረስ ችግሩ ያለው ሊደርሺፑ ላይ ነው። ትልቅ ስቱፒዲቲ ካልከኝ ወይም ደግሞ ኮሌክቲቭ ኢንተለጀንሱ የአመራር አካባቢ ያለው የዘቀጠ ነው። እዛ አካባቢ ላይ እንግዲህ የዘቀጠ ነው ስንል ምንድነው የኮሌክቲቭ ኢንተለጀንስ ሌላ ጊዜ ልንወያይ እንችላለን። አየህ the consequences ምንድነው they don't anticipate the consequences of their action በቃ በቀላሉ ኮሌክቲቭ ኢንተለጀንስ ማለት መሪዎች አካባቢ ላይ ይሄን የምናደርገው ነገር ይዞብን የሚመጣው ነገር ምንድነው ኮንዶሚኒዮችን ስናዘርፍ ለተወሰነ ህብረተሰብ ክፍል ብቻ በመናደልበት ጊዜ ምንድነው ሌላውን ይዞ ምንድነው በሌላው ላይ የሚያስከትለው ያንዳንዱ ምንወስደው እርምጃዎች የተወሰነውን ክፍል ሲጠቅም የትኛውንስ ይጎዳል የሚለውን አለማሰብ የዚህ የኮሌክቲቭ ኢንተለጀንስ በአመራር ላይ ያለው የኮሌክቲቭ ኢንተለጀንስ ዝቃጭነት ነው። 63ን ብለው የሞዴሬት ቢሆን ሲቪር ሜንታል ሪታርዴሽን ወይም ፕሮፋውንድ ሜንታል ሪታርዴሽን ያለው እዛ አካባቢ ነው። ልብሳቸውና ሬቶሪካቸው ዘመናዊን ቢመስሉም በዛ ላይ በጣም ዝቅተኛ ናቸው እና የኢትዮጵያ ህዝብ እንትን አይደለም ሪቻርድድ አይደለም።
እነዚህ ከኢትዮጵያ የሄዱት ተማሪዎች የተፈተኑት ፈተና በእስራኤል ተማሪዎች ስታንዳርድ ያለ ጥያቄ ነው የሚል ዜና ሰምቼ ነበር። እነዛ ልጆች ደግሞ ከገጠር የሄዱ የሞደርን ኤጁኬሽንን ብዙም እንትን ያላሉ ናቸው። ሁለቱን እንዴት አንድ አይነት ፈተና ፈተናቸው?
እንግዲህ ምን ይሄ ሳይኮሎጂ የሚባለው ነገር እንትን ነው። ይሄ የእስራኤል ስታንዳርድ አይደለም ኢንተርናሽናል ስታንዳርድ ነው የሚባለው። እንግዲህ ይሄ ራቨን ማትሪክስ ቴስት የሚባለው ነው እና ያለው የምናየው ነገር ነው። ብዙ ጊዜ ወጣቶች ጉግል ብታረግ ታገኘዋለህ እና ራስን እንትን ማለት ይቻላል። ግን እነዚህ ሰዎች ለእንደዚህ አይነት ጂኦሜትሪክ ፊገርስ ዝግጁ አይደሉም። ምክንያቱም ከገጠር የመጡት የገጠር ሼፕ አሁን በጠይቅ ምንድነው አንድ አይነት ሼፕ ነው የምታገኘው፣ የኮር ሼፕ የምንድነው የጎጆ ቅርጽ ነው። ይሄኛው እንደምታውቀው በጣም ወሰብሰብ ያሉ ቅርጾች አሉት። ይሄ ጂኦሜትሪካል በሆነ መልክ ነው እና የትምህርት ስኩል ቤዝድ ስኪል ይጠይቃል። ባጭሩ በትምህርት ላይ የተመረኮዘ እውቀትን የሚጠይቅ ነው እና በዘሞር አንተ የተማርክ ስትመጣ እየቀለለ ይመጣል። ሌላ ደግሞ ምንድነው ምንድነው ፕሮብለምን ሶልቭ የማድረግ ስኪል የሚሉት አለ። ይሄ ወይም ቲንኪንግ ስኪል የሚባል ነገር አለ ወይም ክሉስ አንድ ችግርን ለመፍታት ክሉስ ፍንጮች ፍንጭን ነው ትምህርት ቤት የሚያስተምር። እነዚህ ፍንጭ የላቸውም እንግዲህ ስኩል ቤዝድ የሆነ ነው ማለት። እዛ ገጠር ግን ብትሄድ ነጭ ከነጩ የበለጠ እውቀት አላቸው። ያንን ፈረንጅ እዛ ብትለካው ጎንደር ወስደህ ብዙ ነገሮች የማይችለው ነገር እነሱ ደግሞ ኤክሲል የሚያደርጉበት የገጠሩ ሰው እና እነዚህ ልጆች 250ዎቹ ጓደኞቼ ናቸው ማለት ከብደው ወደው ቴክኒካል እንትን ውስጥ አሉ፣ በሚሊተሪ ውስጥ ይሰራሉ። ምንም ችግር የለም። አንድ ወቅት ላይ ግን ውጤታቸው ዝቅተኛ ነበር። ከአመት በኋላ ሲነኳቸው ያድጋል፣ ከፍ ይላል። ይህ ተአምር ነገር አይደለም እና በእንደዚህ አይነት ካልቸር ውስጥ ነው እንግዲህ የሜዥርመንት ካልቸር ውስጥ ባንደናቆር ህዝቡ ይህን ቢረዳውና ትኩረት ሊሰጥበት የሚገባው ወደ ፍቅር፣ አንድነት፣ ልማት የኢትዮጵያን የወደፊትን አቅጣጫ መተንበይ ነው። ይሄ ነው ህብረት ነው። እዚህ ላይ ነው ማተኮር ያለብን። ለተገደበው ውሃ ሳይሆን ለሚፈስል ንጹሃን ደም መጀመሪያ መጮህ አለብን። በጅምላ ለሚተከል ችግር ሳይሆን በጅምላ ለሚቀጠፍ ህይወት ከጮክ ይሄ ነው ኢንቴሊጀንት ማለት። በመናፈሻ ፓርክ ቦታ ከመደበቅ ይልቅ ወይም ከመደሰት ይልቅ የሆነች ነገር ህዝቡን መተንፈሻ ጎዳና ካጠው ወገን ጎን መቆም ነው። እኔ የምለው ሰው የሚያሰኘው ለቤተ መንግስቱ ሳይሆን በደሳሳ ጉጃ ውስጥ ለተቃጠሉ እናት ልጅ ጎን መቆም ነው። ይሄ ነው ሰው ሰውነትን እናስቀድም ነው። ይሄ ኢንተለጀንስ በሙሉ ሽፋን ነው፣ እንትን ነው፣ ዲስትራክት ለማድረግ ነው። በየጊዜው ኢትዮጵያዊ ማዘዝ ሲጀምር ሌላ ነገር ያመጡና ያስጨፍሩታል። የሚያሳዝን ነው ኢትዮጵያስ መጫወቻ ሆኗል እኮ መቀለጃ ሆኗል እኮ። አሁን አንድ ነገር ይጀምሩልህና ህዝብ ያዘነሳለ ሌላ ነገር ያመጡና ወተጩህ ይላሉ ወተጭፈፍሩ ይላሉ። እና አሁን ደግሞ የአባይ ጉዳይ ነው። የአባይ ጉዳይ ሁላችንም ያሳስበናል። ግን መዘንጋት የሌለብን የሰው ደም እየፈሰሰ ነው። የንጹሃን ደም ከጮክ መጀመሪያ እሱ ካልተፈቀደልን ለንጹሃን ደም ካልጮክ እኔ ለአባይ ተነስቼ ነው የምጮኸው። ያ ውሃ በትክክል ለኢትዮጵያ ተጠቃሚነቱን እርግጠኛ ነን። እውነቱን ለመናገር ወያኔ ሲሰራው ማለት ሲያስተባብረው ለማን ብሎ ነው? ለኢትዮጵያ ብሎ ነው ወይስ ቀስፎ በዛ በኩል ወደ ሌላ ሀገር ለማስገባት ወይም ለራሱ ክልል? አሁን ደግሞ የመጡት ደግሞ ያንን አካባቢ የኛ ነው የሚል ክሌም አለ። እውነቱን አባይ ለኢትዮጵያ ነው ወይስ ለተወሰኑ ነው ጥቅሙ? እንዲሁም አገልግሎቱን እንኳን መስጠት ይጀምር እና በቅድሚያ ሰው የሚሞተውን ሰው እንነሳ ነው የኔ አባባ። እንጭሁለት ነው የንጹሃን ደም እንትን መጥፎ ነው።
እጅግ በጣም አመሰግናለሁ። በእኔ ግምት ከእርስዎ ጋር የሚኖረን ውይይት እጅግ ረጅም መሆን አለበት። በሚቀጥለው ሰፋ ያለ ጊዜ ወስደን ለህዝብም በሩን ከፍተን 2 ሰዓት ያለንን የሬዲዮ ፕሮግራም ለእርስዎ ለመፍቀድ እንፈልጋለን። ወደፊትም ፈቃደኛ እንደሚሆኑ ባለሙሉ ተስፋ ነን። ጌታ እጅግ በጣም አመሰግናለሁ። ጤና ይስጥልኝ።
መልካም ሰንበት ሁላችሁ።
መልካም ሰንበት።
ላሊበላ ባርና ሬስቶራንት በአዲስ መልክ የተለያዩ አገልግሎቶችን መስጠት ጀመረ። ዘውትር ከምንሰጣቸው መደበኛ አገልግሎቶች በተጨማሪ ለልደት፣ ለክርስትና፣ ለቤቢ ሻወር፣ ለጋብቻ አኒቨርሰሪ፣ ለተለያዩ ፕሮግራሞች ሙሉ የምግብና የተሟላ የመስተንግዶ አገልግሎቶች ይሰጣል። በተለይ ለሰርግ ፕሮግራም በራሱ አዳራሽ የዲኮርና እጅ የሚያስቆረጥሙ ጣፋጭ የኢትዮጵያ ምግቦችን ከተሟላ መስተንግዶ ጋር ይሰጦታል። ላሊበላ ሬስቶራንት ደንበኞቹ የሚኮሩበት ሄደው ዘና ፈታ የሚሉበት ሬስቶራንት ነው። በስቶኮልም ከተማ በአጭር ጊዜ ውስጥ አስደሳች አገልግሎት በመስጠት ይታወቃል። ላሊበላ ባርና ሬስቶራንት ስልክ ቁጥራችን 08-420-544-56 ግሮቲንግስ ሆልመስ ቬገን 46 ፍሪደምስ ፕላን ኢትዮጵያ ሃቭ አ ሎንግ ሪች ሂስትሪ ኤንድ ዲሊሺየስ ፍሬሽ ኦርጋኒክ ኤንድ ሄልዚ ፉድ ላሊበላ Barin Restaurant, Stockholm.
ታችን እንግዲህ የዛሬው ፕሮግራማችን ይሄን ይመስል ነበር። በሳምንት እስከምንገናኝ ከዚያ ቀደም ግሎ ግን ከ ጥቂት ሰዓቶች በኋላ በሬዲዮኑ በኩል አሁን በድጋ ማነው በመጨረሻ እርዳታ ያደረጉትን ስም ዝርዝር በአጠቃላይ የሁሉንም ዝርዝር በቫይበር ላይ እናወጣለን። ሬዲዮናችንን ደግሞ በቫይበር ላይ በዌብሳይቱ ላይ ካንድ ከሁለት ሰዓት በኋላ እናወጣለን። በነገ ከነገ ጀምሮ ደግሞ በቫይበር በየሚዲያዎቹ ላይ ሶሻል ሚዲያዎቹ ላይ እናወጣለን። እንግዲህ ተከታተሉን እንላለን። እናመሰግናለን። ጤና ይስጥልኝ። Chevalo, 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 cheval